የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰላም ጤና ይስጥልን የኢትዮጵያ ድምጽ ሬዲዮ ተከታታዮች፣ ይሄው እንግዲህ የኢትዮጵያ ድምጽ ሬዲዮ ጊዜውን ተጠብቆ ሰዓቱን ተጠብቆ የሳምንት የእሁድ ፕሮግራሙን ጀምሯል። በዛሬው ፕሮግራማችን እንግዲህ አድማጮቻችን ሁሉም እንደሚገምቱት አሁንም በኮሮና ላይ እና ምንድነው እናተኩራለን። በዚህ መሰረት ዛሬ እንግዳ ይኖረናል። እንግዳችን ኢሚኖሎጂስት ፋርማሲስት እና ደግሞ ማይክሮባዮሎጂስት የሆኑትን ዶክተር ዘነበች ወንድሙን እዚሁ ከስዊድን በስልክ እናነጋግራቸዋለን ስለ ኮሮና። ይሄንን ኮሮና በተመለከተ ከዚህ በፊት የሴት ማህፀን ህክምና ባለሙያ የሆኑትን ዶክተር መሰረትን አነጋግረን ነበር። እሳቸውም በእኛ ግምት በቂ የሆነ መልስ የሰጡና ለህዝብም ያብራሩ ቢሆንም ይሄ ችግር እየተስፋፋ በአሁኑ ጊዜ ፓንደሚክ ሆኖ በዓለም ዙሪያ እየተስፋፋ በመሄዱና እዚህም ስዊድን ውስጥ ብዙ ነገሮች እየተከሰቱ በመሆኑ አሁንም ደጋግመን ባለሙያዎችን ስለ ኮሮና በተለይ ደግሞ እንዴት መከላከል እንደሚቻል እንዲያስረዱ በማለት ዛሬም የህክምና ባለሙያ ጋብዘን ወገኖቻችን አድማጮቻችን ስለ ሁኔታው እንዲከታተሉ እናደርጋለን። በመሐከሉ አስተያየት ካላችሁ ጥያቄ ካላችሁ መወርወር ትችላላችሁ። ሌላው ባለፉት ሳምንታት የጀመርነው የአባይ ግድብ ጥያቄ ነው። ይሄን በተመለከተ ከሳውዝ አፍሪካ ከደቡብ አፍሪካ በቀጥታ ፕሮፌሰር ማሞ ሙጨን በመጋበዝ እሳቸው ስለ አድዋና በተለይ ደግሞ ስለ አባይ ግድብ ያላቸውን አመለካከትና የሚያውቁትን እንዲያካፍሉን እናደርጋለን። እዚህ ስቱዲዮ ውስጥ እስክንድር
ቢኒያም
ግሩም
የቴክኒክ ኃላፊው ግሩም ይገኛሉ። እኔም አለሁ። እንግዲህ አድማጮቻችን ብዙ ችግሮች እየተፈጠሩ ነው በዚህ በኮሮና ምክንያት። እንደውም ፍርሃት አለ፣ ሁሉ ነገር ይዘጋል የሚል ፍርሃት አለ። ግን አንድ ነገር ማሳሰብ የምንፈልገው ጭንቀትና ሽብር በራሱ አደጋ ስለሆነ ማድረግ የሚገባንን ከማድረግ ውጪ መሸበር መጨነቅ አስፈላጊ አይመስለንም። ይሄንን ደግሞ እንዴት አድርገን ይሄንን ቫይረስ መከላከል እንደሚቻል የተለያዩ ባለሙያዎችን እናቀርብላችኋለን በሀገራችን ቋንቋ እንዲያስረዱ ከዚህ በፊት እንዳደረግነው አሁንም እናደርጋለን። በተቻለ መጠን ጥንቃቄ ያደረግን ስራችንን የቀን ተቀን ውሏችንን በትክክሉ ማድረጉ ጠቃሚ ነው እንላለን። አሁን እንደምንሰማው ብዙ ሀገሮች ድንበራቸውን እየዘጉ ነው። የዓለም ኢኮኖሚ ችግር ውስጥ ሳይገባ አይቀርም። ብዙ ከመጀመሪያ ዓለም ጦርነት መሰለኝ ከሱ በፊት የደረሰው የሪሴሽን ይደርሳል ተብሎ ይገመታል፣ ሊደርስም ይችላል። ሆኖም ግን ለዚህ የሚያስፈልገውን ጥንቃቄ እናደርጋለን። እስቲ እዚህ ስቱዲዮ ውስጥም ያሉት ስለ ኮሮና አጠር ያለ ውይይት እናደርጋለን። እንግዲህ እናንተም አስተያየታችሁን ሐሳባችሁን ወርውሩልን። ሌላ ሰሞኑን የተረዳሁት እኛ ኢትዮጵያኖች መጨረሻ ሴኮንዷ ላይ መርበትበትን እንወዳለን፣ መጨነቅን እንወዳለን፣ ጣት መጠቆም እንወዳለን። ተደጋግሞ ይሄ ችግር ሊመጣ ነው እንሰብሰብ ተሰብሰቡ ሲባል ያልተሰበሰብን ሰዎች አሁን የኢትዮጵያ ኮሚኒቲ ሊዘጋ አደጋ ላይ ነው ሲባል ሰው ላይ መጠቆም ተጀምሯል። እነንትና ምን ሰሩ፣ እነንትና ምን አደረጉ፣ እነንትና ስብሰባ ጠሩ፣ ባካችሁኑና እንወያያሉ። ብዙ ነገር ተደረገ። ካንዴም እስከማስተውሰው ድረስ በዚህ በሬዲዮ ካንዴም 2-3 ስብሰባ ተጠርቶ ስብሰባ ተደርጎ ኮረም ሳይሞላ ሰዎች ሳይገኙ ስብሰባው ተበትኗል። አሁንም ያለን እድል ምንድነው? ሰው ላይ መጠቆም ወይም ድርጅቶች ላይ ጣት መጠቆም ሳይሆን እንዴት አድርገን ያ ችግር እንደሚቀረፍ እንወያያ ነው የሚያዋጣው እንጂ መጠቆሙ ሁሉም መጠቆም ይችላል ሁሉም መልስ አለው እኛ የኢትዮጵያ ድምጽ ሬዲዮ እስከሚገባው ድረስ አሁን እንዳየሁት ከሆነ እንደው ማንድ ቦታ ላይ በቫይበር የኢትዮጵያ ድምጽ ሬዲዮ ምን ይሰራል ይሄ ሁሉ ሲፈጠር ብለው ይጻፋሉ እኔ ምን ከዚህ በላይ ምን እንደምናረግ አናውቅም ስብሰባ መጥራት ነው የኢትዮጵያ ድምጽ ሬዲዮ ስለ ማዕከሉ መናገር ነው ጥቅሙን ጉዳቱን መናገር ነው ያን ተናግረናል ስብሰባ ጠርተናል ራሳችን ነጻ ለማድረግ አይደለም ኦፍ ኮርስ ሁላችንም ድክመት አለብን ኃላፊነት አለብን ግን እናቆም መጠቋቋሙንና በጋራ እንዴት አድርገን ይሄንን አስፈላጊ ነው ብለን እናምርበትን እንስራ ለዚህ ደግሞ በሚቀጥለው ሳምንት ሙሉ ጊዜ ሰጥተን ውይይት ለማድረግ ዝግጁ ነን እዛ ላይ እንግዲህ ኢትዮጵያኖች ይሄን እውነት ያስፈልገናል ምትሉ ከሆነና ይሄን ደግሞ ለማድረግ የሚያስፈልጉት ነገሮች ለማሟላት እኛም ዝግጁ ነን ምንል ከሆነ በዛለታ መዋያት እንችላለን ምክንያቱም ሴንተሩ በአንድ ጊዜ ሊዘጋ ይችላል ምክንያቱም የሶስት ወር ኡፕሴኒንግ ስቴዲየም ይሉታል ያንን ሶስት ወር ወደንም ጣላንም እየለምን ምን ይያልንም መክፈል ስላለብን ገና ሶስት ወር ይቆያል ብለን ነው መንገምተው በዚህ ሶስት ወር ውስጥ ተረባርበን እንድናድነው ይሁን በሚቀጥለው ሳምንት አስተያየታችሁን በዚህ ጥያቄ ላይ ሞርወርድ ይችላልላችሁ እንግዶችን ጋብዛለን የኮሚኒቲውን አላፊዎችም ጋብዘን እዚሁ ውይይት እናረጋለን ዛሬም ከፈለጋችሁ አስተያየታችሁ ሞርወርድ ይችላልላችሁ እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቆያል ከኢትዮጵያ የሬዲዮኑ ቃል አቀባይ የላከልን ስለ 8 ማርች አከባበር ኢትዮጵያ ውስጥ የተደረገውን በተመለከተ አለ የጊዜውን ሁኔታ አይተን በተለይ ዛሬ ብዙ ጥያቄዎች ሊነሱ ይችላሉ ብዙ ሰዎች ሊደውሉ ይችላሉ ብለን ስለምንፈራ ሁኔታውን አይተን እናሰማቸዋለን ብሩክ የአዲስ አበባ ቃል አቀባያችን የላከልንንም ለማሰማት እንሞክራለን እንደ ጊዜው ሁኔታ እንግዲህ እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ተስፋ ማድረግ መልካም ቆይታ ያልን ፕሮግራማችን በዚች ሙዚቃ እንጀምራለን አልማቶቻችን እንግዲህ ፕሮግራማችን እስከ 6 ሰዓት ይቀጥላል። አሁን እስቲ እዚህ ስቱዲዮ ውስጥ ያሉት የሥራ አጓደኞቼ ጋራ ስለ ሰሞኑ የኮሮና ጉዳይ በስዊድን በአውሮፓ ባለም ደረጃ እንዲሁም ኢትዮጵያን በተመለከተ አጠር ያሉ ውይይቶች ለማድረግ እንሞክራለን። ጥያቄ ካላችሁ በስልክ ቁጥር 0819100 ደውሉ፣ ወይም አስተያየት ካላችሁ መልእክት ካላችሁ በ0819100 መደወል ትችላላችሁ። ኮሮና ምን ታስባላችሁ ስለ ኮሮና? እስክንድር አጠራ አርገ።
በጣም እንግዲህ ዓለማችንን በቻሌንጅ ያረጋ አስቸጋሪ የሆነ ፓንደሚክ ዓለም አቀፍ ወረርሽኝ እንግዲህ ያው እስካሁን ድረስ ወደ ሀገራችን አልገባም ነበር፣ ግን አሁን ከሁለት ቀን በፊት እንግዲህ አንድ ጃፓናዊ ይዞ እንደገባ ተገኝቷል። ህዝቡ እንግዲህ ያው በጣም ገዳይ ነው በሚል ሚዲያዎች በሚያሰራጩት እና ፌስቡክን ከተለያየ በሚሰ ህዝቡ ያው እየተደናገጠ የተለያየ እንትን እያለ እንግዲህ እንደዚህ ናል።
በትክክል እስክንድር ያለው ያው አንድ ነገር ሲመጣ ሁሉ ጊዜ ያስጨንቃል፣ አዲስ ነገር ያስደነግጣል። አንዳንድ ሚዲያዎች ደግሞ የበለጠ ነገሩን ሲያገኙት ሰው በድንጋጤ የሚወስደው እርምጃ ራሱ ሌላ አደጋ ውስጥ ሊከተው ይችላል፣ ከበሽታው የበለጠ አደጋዎች ማለት ነው። እና እንደ የትኛውም በሽታ እንደ በሽታ መጀመሪያ የሚሰጠን ኢሜጅ ለምሳሌ በኢትዮጵያ መጀመሪያ HIV በሚስፋፋበት ጊዜ የተሰጠው ኢሜጅ ለበሽታው በጣም መስፋፋት ምክንያት ሆኗል። ማለት ሰዎችን በማግለል ሰዎች እንዲገለሉ በማድረግ መጀመሪያ አሁን ለምሳሌ ከጊዜ ወዲህ HIV ብዙም እንትን አይደለም ላይክ እንደ በሽታነቱን ሰው ምንድነው እንደ ሌላውን በሽታው ለምሳሌ በሽታ ነው። ይሄም ኮሮናም የሚተላለፍበት መንገድም ሊሆን ይችላል፣ የገደላቸው ሰዎች ቁጥር ብዛት ሊሆን ይችላል፣ ባጭር ጊዜ መስፋፋቱም ሊሆን ይችላል በአለም ዙሪያ ማለት ነው። በጣም ብዙ ሚዲያው ደግሞ የሰጠው ትልቅ እንትን አለና ሰው ፓኒክ እንዲያደርግ አድርጎታል። ፓኒክ ራሱ ሌላ ችግር ይፈጥራልና እንደ ኖርማል እንደ በሽታ የሚመለከቷል። ሌላው ግን ለአፍሪካ አንዳንዴ እንደ በረከት አልቆጥረውም፣ ግን አሁን በኮሮና የሚታመሙ ሰዎች የትኛውም ሀገር ላይ ሄደው አድሚት አይደረጉም ወይ ደግሞ ሌላ ሀገር ሄደው አይታከሙ፣ የግድ በዛው በአገራቸው ነው ህክምና የሚያገኙት ወይ ደግሞ ኳራንቲን ተዘጋጅተው የሚቀመጡትና ብዙ ጊዜ አፍሪካ ጤና የአፍሪካ መሪዎች ወደ ሌላ ሀገር ሲታመሙ ሄደው ይታከማሉ። አሁን ወደ ሀገራቸው ትኩረት አድርገው የራሳቸውን ሄልዝ ሲስተም ማሻሻል እንደሚገባቸው ራሱም የሚያዩበት አጋጣሚ ነው ብዬ አስባለሁ። ኢትዮጵያን ጨምሮ
ጥሩ አመለካከት ነው። ብዙውን ጊዜ እኛ አፍሪካውያኖች የራሳችንን ጥቅም ብቻ በተለይ ስልጣን ስንይዝ የህዝቡን ከበጋራ ሆኖ ማደጉን ሳይሆን የምናስበው እኔና ቤተሰቦቼን እንዴት አድርጌ አድናለሁ፣ ለዚህ ደግሞ ማድረግ ያለብኝ ነው ገንዘብ መሰብሰብ፣ ያለውን ሀብት ወደ ውጭ ማውጣት፣ የሀገሪቱን የኢኮኖሚ አዳክሞ የራስን ጥቅም ብቻ ማሳደድ ነው። ያ እድገታችንን ወደ ኋላ ጎትቶታል። ይሄ ኢትዮጵያን ብቻ አይደለም፣ ጠቅላላ አፍሪካ። እኔ አሁን የናይጄሪያን ሳስታውስ በጣም ነው የሚገርመኝ። ጄኔራል ኦባሴንጎ ነው የሚሉት ስንትና ስንት ቢሊየን እስቲ በልቶ ላይ ምን እንደሚያደርገው አላውቅም። ስዊዘርላንድና ፈረንሳይ ያስቀምጣል። የጋቦኑም እንደዚሁ የአፍሪካ መሪዎች በጠቅላላ ገንዘብ ዘርፈው በቢሊየን የሚቆጠር እድሜ ልካቸውን እኮ አንድ አስረኛውን የማይነኩትን ገንዘብ ያሸሻሉ ህዝቡ እንደመጠቀም እና ምናልባት እንዳልከው
ይሄ ነገር እድል ይፈጥራል ቢያንስ ወደ
እንዳልከው ምናልባት ጭንቅላታቸው የሚሰራ ከሆነ አሃ ለካ ሀገር
አናመልጥም። አዎ
ስለዚህ እንደዚህ ለሀገራችን ማድረጉ ጥሩ ነው ብሎ እንዲያስቡ ይረዳቸዋል ብዬ አስባለሁ።
ያው የዚህ ሀገር የጤና ሲስተም ከሌሎች የተሻለው ኢንቨስት ስለሚያደርጉበት ነው ወይ ማለት ሌሎች
ቅድም ያለ ራሳቸው ነው።
ኤግዛክትሊ።
ሌላው እንዳላችሁት ማንኛውም በሽታ በቁጥር የተለያየ ይሁን እንጂ ዲግሪው የተለያየ ይሁን እንጂ ይገላል፣ ማንኛውም በሽታ ከጊዜ በኋላ ይገላል። እንደውም አንድ ጽሑፍ ሳነብ ይሄ ሂስትሪ ነው የሚሉት እነዚህ ይሄ በቃ ይሄ መጨነቅ መደናገጥ ምናምኑ አላስፈላጊ ነው የሚሉ አሉ አዋቂዎች። ምንድን ነው የሚሉት? ኢንፍሉዌንዛ በዓለም በአመት 300,000 ሰው ይገላል። ስዊድን ውስጥ ወደ 8,000 ነው ያሉት።
ባለፈው አመት ብዙ ሰው ሞታል፣
8,000 በላይ ሰው ይገላል። ግን ቢግ ዲል ተደርጎ አልታየም። ይሄንን አንድም ጥፋት የሚሰሩት ሚዲያዎች ጀስት በቃ ያባዙታል፣ ጋዜጣቸውን ምናቸውን ለመሸጥ ሲሉ እንዲተፈጠመ ይላሉ። ውስጥ ብትገባ ደግሞ ጥቂት ነው የምታገኘው። እስካሁን ድረስ ስዊድን ውስጥ የሞቱት 2 ናቸው። እነሱም ደግሞ በእድሜ ጠና ያሉና ሌላ ተጨማሪ በሽታ ያለባቸው ናቸው። ኦፍኮርስ ይሄ በሽታ እኔ እስከገባኝ ድረስ እኔ የሕክምና እንትን አይደለሁም፣ እስከገባኝ ድረስ ትልቁ ችግሩ ምንድን ነው? ወደ ውስጥ ከገባ በእንትን ነው የሚገባው ፓርቲክሎቹ ወደ ጉሮሮ ምናምን ከገቡ ወደ ታች ይወርዳል፣ ወደ ሳምባ ላይ ይወርድና እዛ ላይ ምንድነው የሚያደርገው? እንደሰማሁት ሪፕሮዱስ ያረጋል ራሱ ለራስ ሰውነት ሴሎች የሚያስተላልፈው መልእክት ምንድነው ራሱን ሪፕሮዱስ እንዲያደርጉለት ነው ያ ነው አደጋው ልክ እንደ HIV ያ ነው አደጋውና ሌላው ትልቁ ችግር መድኃኒት የለውም አሁን አንዳንድ ጊዜ የሚጻፈው በጣም የሚያሳዝነኝ ይሄ በቫይበር በፌስቡክ በመናምን ላይ የሚጽፉት ሙቁሃ ተጡ ወይንም ደግሞ ምንድነው እሱ ወደ ጨጓራ ከገባ የጨጓራ አሲድ ይገለዋል 26 አው ሌላው ያሳቀኝ 26 ዲግሪ ሴንቲግሬድ በላይ ከሆነ ሙቀት መኖር አይችልም ይላል የሰውነታችን
37 ነው
37 ነው
አዎ እኔ በጣም የሚገርመኝ
ነው 37 ዲግሪ ሴንቲግሬድ ያለው ሰውነት ውስጥ እየኖረ የሚገድል እየተባዛ የሚገድል በ27 እና በ26 ዲግሪ ሴንቲግሬድ ይሞታል ሙቀት ይፈራል እንዴ አይነት ይሄ ምንድነው እሱ የተረተረት ይያወሩ ሰውን ግራ እንት ማጋባቱ ጥሩ አይደለም ባይነኝ እኔ ለማንኛውም እስቲ ወደ ኋላ ላይ ዶክተር ዘነበችም
ሞያይ እንተናውን ሰጭተታል እዚህ ላይ ግን መጨመርን ፈልገው ነገር ታዋቂ ሰዎች እንትና ተያዙ የሚዲያው ስራ ትላልቅ ታዋቂ ሰዎች ተያዙ ብሎ ልክ እንደ አው እንድና ሌላ ነገር እንዳናስብ ሌላ ቆም ብሎ
እነሱም እኮ ሰዎች ናቸው
አው ለምን ማያዙ እንትና ተያዘ እና ዜና ይሆናል
ምን አነበኩ የስፔን የስፔን ጠቅላይ ሚኒስቴር ሚስ ተይዛለች
የካናዳም እንደዚህ
ጠቅላይ ሚኒስቴር
ለምን አያዙ ምን ችግር አለ
የኢራን ፓርላማ ሰዎች ተይዘው ሞቱ ሰዎች ናቸው እንደኛው ከስጋና ከደም የተሰሩ ስለዚህ ምንድነው ሚዲያው በቃ ሚኒስትሮች ምኖች ከተያዙ ነገሩ አለቀልንኛማ ተራዎቹ ምን ዋጋለን እንዲል ነው ሰው የሚያስ
ያው እኮ ተያዛቸው እንደውም ተጋላጭነታቸው ነው የሚያሳዩ በኔ እይታ ማለት
ወግን ሰው ትክክለኛ መረጃ ማግኘትና ተጨባጭ እንትን መሆን አለበት ለምሳሌ የሁለት ሀገሮችን ብንወስድ ለምሳሌ ቻይና 80824 ኬዝ ሲኖራት ቶታል ዴዙ 3189 ሪከቨር አርገው ድነውቱ ከዚህ ውስጥ 65000
ኤግዛክትሊ
573 ነው ከፍተኛ እንትና ኢታሊ 21157 ቶታል ኬዝ ሲኖር ይሄ ወረቀ ከማለት ተወሰደ በወቅቱ ነው አሁን ግን ይሄ ቁጥር ሊለዋወጥ ይችላል
ትክክል
እና አዲስ ኬዞች 3497 ነው ኢታሊ ላይ የሁለቱን ለማየት ያህል ብቻ ነው ቶታል ዴዝ 1441 ስናይ እዚህ ላይ ሪከቨር አርገው ወጡ 1966 ነው ሰው አሁን አብዛኛው ስናይ
ሪከቨር አርጎ የሚወጣ ነው ያ በብዛት የሚያጠቃው ያሮ እንትን ምንድነው ዝንዚ
ተጨማሪ ሌላ
እድሜ ያላቸው እድሜያቸው የገፋና ተጨማሪ ሌላ በሽታ ያላቸው ደካማ የሆናቸው አሁን ዶክተር ዘነበ ታስረዳለች ኢሚኖሎጂ ኢሚን እንትናቸው የተዳከመ
ሱቅ ጎራብለ ነበር አመት
ትናንትና የሆነ ቃል ገዛው ትቼ ነበር ያለው በቃ እንትን ምንድነው ስሙ ይሉ ሃምስትሪንግ በጣም የሚገርም
ነገሮች
በጣም
አበ እቺ በቃ ላይክ በሩ ጧት ነበር ያልኩትና ሲከፈት ገና ሲከፈት በር ላይ የነበረው ወረፋ ለመግባትና ከገባ በኋላ እስቲ እኔ ብዙም የማይፈልን እንትን የሚሆን ቃ አይደለም ነው ግዜት የርኩት ግን ወዴት ነው ሰው በቃ የሽንት ቤት መጻዳጃ ወረቀቶች ቦታ ዱቄት ምናም እንደዚህ ነገሮች አሉ በቃ ቫገኑ ሙሉ ያረጉና
አንገርሞኛል
ሶፍት በጥቁር መሸጥ ተጀምሯል
ዚያለ አይ ኢትዮጵያ ግን አንዳንድ ምን ያህል እውነት እንደሆነ አላውቅም እንጂ አንዳንድ ነገሮች ሰምቼ በጣም ድንቅ ብሎኛል የሚያሳየው ምንድነው የሰው ልጅ በወንድሙ ሞትና በወንድሙ ችግር በህቱ በወንድሙ ወገኑ ችግርና ሞት ላይ ተሸጋግሮ በሬሳው ተሸጋግሮ ሀፍታም ለመሆን ይፈልጋል ያ ነው የሚያሳዝነኝ
ይሄ የሚታየው ቀረ ኢትዮጵያ ውስጥ ወንጀለኞችን እኮ ካለፉት አሁን ሳይሆን ገና ከድሮም በታይ እንጀራ ውስጥ ምን እየቀላቀሉ በርበሬ ነው ሙዝ ነው ቅቤ ነው እየተባለ ዘይት ነው እየተባለ ይሄ ውሃ በድብቅ የታሸገ ላለፉት አመታት በርካታ ሚሊዮነሮች የሆኑትን በታይ በእንደዚህ አይነት ተደራራቢ ወንጀል ከመንግስት ሽፋን እየተሰጣቸው የተመሳጠሩ ሚሊዮነር የሆኑ ናቸውና
ይሄን ክራይሲስ ለትርፍ ተስተቀም መርሳት የሌለብ ነገር ቀድመ ሊይዘው ይችላል እኮ አሁን ይሄንን አትርፋለሁ የሚለው ሰውዬ እኮ በዛው ሂደት ውስጥ በመሸጥ ሂደት ውስጥ ማለት ነው ተሰልፈው ከሚገዙት ካንደኛው ያው ቫይረሱ ሊይዘው ይችላል እና ሾርቴጅን አውቀው የሚፈጥሩ በጣም በዚህ ይሄን አጋጣሚ ተጠቅሞ የኢራን ውስጥ ይመስልኛል ሪሳይክል አድርገው የፊት ማስክ ሲሸጡ ተይዟል ኖርማሊና ይሄ እጥረት የሚፈጥሩ ሰዎች እንደዚህ ጥቆማስጡ ብሎ የነ ስልክ አስቀምጧል በኢትዮጵያ ዙሪያ ማለት ነው
ጥቆማ ተሰጥቷል ግን ያው ብዙ ነገሮች አሉ ብዙ ምልህ ብዙ ነገር አስቸጋሪ ነው በኢትዮጵያ ስታንዳርድ ስንቱ ሰው ተጠቆሞ ስንቱ ሰው ተይዞ እንትን ለማለት አስቸጋሪ ነው ግን እንደው
በዚህ አጋጣሚ ግን እንደዚህ ተይዘው ራስ ሲገቡ እስር ቤት ይዘው ገብተው ምናምን ብዙ ነገር ነው መዘዙ ባይዚ በዚህ አጋራን ሲስተማች እስር ቤቶች
ኢራን አይታል 70 ሺህ እስረኞችን ለቀቀለች አሁን በቀደም ከዚሁ ጋር በተያዘ በቃ ከባድ እስረኞች ናቸው ግን በዚሁ ጋር በተያዘ የተለቀቁ ናቸው እንግዲህ አድማጮች አሁን ቲንክ በቀጥታ ወደ አለምልልስ ምናልፍበት ሰዓት ነው አህመድ
ያ እንግዲህ በመግቢያ ፕሮግራማችን ላይ እንደገለጽንላችሁ ከኛ ጋራ ዶክተር ዘነበች ወንድሙ ይገኛሉ እንደሚታወቀው ኮርሳምት በፊት ባስተላለፍነው ፕሮግራማችን የሴት ማህፀን ህክምና ባለሙያ ሆኑትን ዶክተር መሰረትን ጋብዘን ስለ ኮሮና አላድማጮቻችን እንዲያስረዱልን አድርገናል በዚህም ብዙ አድማጮቻችን ተቃሚው እውቀት አግኝተዋል ብለን እናምናለን ይህ በሽታ በአሁኑ ጊዜ ፓንደሚክ በመሆኑና ማለትም በአለም ዙሪያ እየተስፋፋ በመሆኑና በአለም ዙሪያ በመሰራጫቱ ስዊድንም ከቀን ወደ ቀን እየተባባሰ በመምጣቱ አሁንም ለአድማጮቻችን በተደጋጋሚ ራሳቸውን ከበሽታው መከላከል እንዲችሉ በማለት አንዲት የጤና ባለሙያ ይዘን ቀርበናል ዶክተር ዘነበች ወንድሙ ይባላሉ የማይክሮባዮሎጂና የኢሚኖሎጂ እንዲሁም የፋርማሲ ባለሙያ ናቸው ማይክሮባዮሎጂ በአይን የማይታዩ ጥቃቅን ኦርጋኒዝሞችን ማለትም ባክቴሪያ ቫይረስና ፈንገስ የሚያጠና ትምህርት ሲሆን ኢሚኖሎጂ ደግሞ የሰውነታችን የበሽታ መከላከልን ኃይል ሁኔታ የሚያጠና ነው ታዲያ እኚህን ወገናችንን በዛሬው ዕለት ጋብዘን ስለ ኮሮና ቫይረስ ምንነትና በተለይም እንዴት መከላከል እንደሚቻል እንዲያስረዱን ጠይቀናቸዋል ጠናስተልኝ በደንብ ይስማል
አዎ ይስማል
ኦኬ ድምጾትን ከፍ ያርጉልኝ በቅድሚያ ምንም እንኳን በተደጋጋሚ የተነገረ ቢሆንም ደጋግሞ ማስረዳቱ ጥቅም እንጂ ጉዳት የለውምና የኮሮና ቫይረስ ምንድነው አስፈሪ የሆነውስ በምን የተነሳ ነው
እንግዲህ ትንሽ ወደ ኋላ ልሂድና ጠቅላላውኑ ማይክሮ ኦርጋኒዝምስ ምንድናቸው ልበል ትንሽ
እሺ
አጭር ነገር
እሺ
ማይክሮ ኦርጋኒዝምስ በተለያየ ክፍል ይከፈላሉ ባክቴሪያ አለ አንተ እንደገለጽከው ቫይረስ አለ ፈንገስ አለ ፓራሳይት አለ ከነዛ ውስጥ ባክቴሪያ ለባክቴሪያና ለቫይር ለፈንገስና ለፓራሳይት የሚሆኑ መድኃኒቶች ተሰርተዋል
ትክክል
ስለዚህ በአሁኑ ጊዜ ባክቴሪያል ኢንፌክሽን ቢዘን ፓራሳይቲክ ኢንፌክሽን ቢዘን ወይም ደግሞ ፈንጋል ኢንፌክሽን ቢዘን ማከም ይቻላል ችግሩ ለቫይረስ የሚሆን ጸድሶ የሚያጠፋው መድኃኒት አልተሰራም እስካሁን ድረስ እንደገናም ደግሞ የቫይረስና የሌሎቹ ማይክሮ ኦርጋኒዝምስ የመራቢያ መንገድም በጣም የተለያየ ነው ወደ ሰውነት ውስጥ እንዴት እንደሚገቡ ሰውነት ውስጥ ከገቡ በኋላ እንዴት የሰውነታችንን የሴሎቻችንን የመራቢያ ቱል ንበለው እንዴት እንደሚጠቀሙ በጣም ይለያል ባክቴሪያ ራሱን ችሮ ሰውነት ውስጥ ዝም ብሎ የሌላውን ሴሉ የሚመገበውን ምግብ በመመገብ ሊራባ ይችላል ቫይረስ ግን ሴል ውስጥ ነው የሚገባው እያንዳንዱ ሴል ውስጥ እያንዳንዱ የቫይረስ አይነት የሚወዳቸው ሴሎች አሏቸው ለምሳሌ ኤችአይቪን ብንወስድ በኢሚኖሎጂ በኢሚዩን ሲስተም ውስጥ በጣም ትልቁን ስራ የሚሰሩትን ሲዲ4 ቲ ሴልስ የሚባሉትን ያጠቃል ይሄኛው ደግሞ ኮሮና ቫይረስ አሁንም እሱም ቫይረስ ነው እሱ ደግሞ ሌሎች አይነትን ኢፒቴሊያል ሴልስን ወይም ፊብሮብላስት ሴልስን ሌሎች አይነት ሴሎችን ነው የሚያጠቃው እነዚያ ሴሎች ላይ ሊገባ የሚረዱት የሆኑ መግቢያ መንገዶች አሉ ራሱ የራሱ መንገድ አለው ያን መንገድ ይዝና ሴሎቹ ላይ ደግሞ ቫይረሱ ጋር ካለው ነገር ጋር የሚስማማ መግቢያ መንገድ ያገኛል በዚያ መንገድ ወደ ሴላችን ውስጥ ይገባና ሴል ውስጥ ያለውን በሙሉ የኛን ማሽነሪ የሴሎቹን ማሽነሪ በመጠቀም ራሱን ማራባትና ማስፋፋት ይጀምራል በእንደዛ መንገድ ነው ልዩነታቸውና እንደገና ሌላው ትልቁ ችግር በቫይረስ በኩል ያው እንዳልኩት ቫይረሱን ጨርሶ የሚገል መድኃኒት እስካሁን ድረስ አልተገኘም ከነዚህ ውስጥ ለምሳሌ ኢንፍሉዌንዛ በየአመቱ ይመጣል ቫክሲን ይደረጋል ስለሚለዋወጥ ያው በቫክሲን አዳዲስ ቫክሲኖችን እየሰሩ ለመከላከል ይሞከራል ኤችአይቪ አንዱ ቫይረስ ነው የሚያዳክመውና ተስፋፍቶ ወደ ሌሎች ሰዎች እንዳይዘዋወርና የተያዙትም ሰዎች በሰላም እንዲኖሩ የተሰሩ መድኃኒቶች አሉ ሄርፐስ አለ። ሄርፐስም ቫይረስ ነው። እሱም እንደዛው መድኃኒት በሽታውን አዳክሞ ይሄን ቫይረሱን አዳክሞ ወደ ሌሎች ሰዎችም እንዳይተላለፍ የተያዙም ሰዎችም በሰላም ሰላማዊ በቃ ጤናማ ህይወታቸው እንዲኖሩ ማድረግ ተችሏል። አሁን አዲሱ ኮሮና ቫይረስ ይሄ አሁኑ ቫይረስ ግን ከዚህ በፊት ተመሳሳይ የሆኑ ሁለት አይነት ቫይረሶች ተከስተው ነበር። ለምሳሌ የኮሮና ቫይረስ ግሩፕ
እና ሳርን የመሳሰሉ ናቸው ተሰማ ነው። የሳር ፋሚሊ ነው ሲባል ሰምተናል።
አው ቫይረስ ራሳቸው እንግዲህ ይከፋፈላሉ። ብዙ አይነት ቫይረሶች አሉ። ይሄ ኮሮና ቫይረስ ውስጥ እስካሁን በአለም ላይ ተከስተው ሰዎችን የጎዱ ሁለት አይነት ቫይረሶች አሉ። በ2002 ሳርስ፣ በ2012 መርስ። ሳርስ ማለት
ሃሎ
ሲቪር አኪዩት ሪስፓይራቶሪ ሲንድሮም በአማርኛ አልችለውም። ያው ሪስፓይራቶሪ ሁሉም እነዚህ የኮሮና ቫይረስ ግሩፖች ሁሉም ሪስፓይራቶሪ ትራክትን ነው አታክ የሚያደርጉ። ማለት የመተንፈሻ አካሎቻችን ነው የሚጎዱት። ስለዚህ ያኛው የመጀመሪያው በ2002 የተከተለው ተከስቶ የነበረው እንዳሁኑ ፓንዴሚክ አልሆነም። ኢቭን ዶ በአለም ላይ በሙሉ ታይቶ ነበረ። እንዳሁኑ ግን በጣም በብዛት እንደ ኮሮና ቫይረስ አልተስፋፋ። ዴዝ ሬቱ ግን ከዚህ ካሁኑ ኮሮና ቫይረስ በጣም ይበልጥ ነበረ የሳርስ። እንደገና በ2012 ደግሞ ልክ የዚሁ የኮሮና ቫይረስ ግሩፕ የሆነ ሜርስ የሚባል ሚድል ኢስት ሪስፓይራቶሪ ሲንድሮም ኮሮና ቫይረስ ተብሎ የተሰየመ ተከስቶ ነበረ። የሱ ደግሞ በጣም በጣም ከሌሎቹም የባሰ ለምሳሌ 10 ሰዎች በዚህ ቫይረስ ቢያዙ ከአስሩ ከሶስት እስከ አራት
ይሞታል።
ወደ ፐርሰንቴጅ ብንለውጠው ኢንኮቴሽን ነው ምለው፣ ምክንያቱም ፐርሰንትን ወደ ፐርሰንት ስለውጥ አንተም ታውቃለህ የሂሳብ ስራ የተዛባ ሪዛልት ሊሰጥ ይችላል። ስለዚህ ከሰላሳ እስከ 40% ያህል ዴዝ ሬት ነበረው። አሁን ወደ ኮሮና ቫይረስ እመለሳለሁኝ። ኮሮና ቫይረስ እንደነዚህኞቹ በጣም ገዳይ አይደለም፣ ግን በጣም ይስፋፋል። የሚስፋፋውም ከሰዎች ወደ ሰዎች ነው። መጀመሪያ ሶርሱ ያው ከሰዎች አልነበረም፣ ግን ወደ ሰዎች ውስጥ ከገባ በኋላ ከሰዎች ወደ ሰዎች በጣም በቀላሉ ይስፋፋል፣ ይተላለፋል። የሚተላለፈው ያው በትንፋሽ ነው። ኤር ድሮፕሌትስ የሚባሉ ነገሮች ስንስል፣ ስናነጥስ ካፋችን ውስጥ የሚወጡ ወይም ስናነጥስም የሚወጡ ነገሮች አሉ። ቅርብ ያለ ሰው ጋር ወደ አፍንጫው ውስጥ ከገቡ ቀጥታ ወደ ውስጥ ይገቡና ወደ መተንፈሻ አካሉ ይገቡና እነዛን የሚወዷቸውን ሴሎች ካገኙ እነዛ ሴሎች ውስጥ ይገቡና ስራቸውን ይጀምራሉ። በእንደዛ መንገድ ነው የሚተላለፈው። በእንደዛ መንገድ በሚተላለፈው ምክንያት ከሌሎቹ አሁን ለምሳሌ ከኤችአይቪ ጋር ልናወዳድረው አንችልም። ምክንያቱም መተላለፊያ መንገዱ ያው የተለያየ ነው። የዚህኛው የመተላለፊያ መንገድ አደገኛ ነው። በብዙ ሁኔታዎች ውስጥ ለምሳሌ አንድ ክፍል ውስጥ ከሰዎች ጋር ቁጭ እንላለን፣ በአንድ ትራንስፖርት አብረን እንሄዳለን፣ አንድ የስራ ቦታ እንሰራለን አብረን፣ ብዙ ሰዎችን እናገኛለን። በዛ ሁሉ መንገድ በትንፋሽ ሊተላለፍ ይችላል። በዚያ መንገድ ነው አሁን እንደዚህ በብዛት በአንድ ጊዜ ሊተላለፍ የቻለው። ስለዚህ ያው መተላለፊያ መንገዶቹን ካወቅን እንደገና ደግሞ አዲስም ቫይረስ ስለሆነ አሁን ለጊዜው ቫክሲንም አልተሰራም፣ እንደገና ደግሞ በደንብም ጸባዩም አልታወቀም። ማለት አንድ የመተላለፊያ መንገዱ እንደዚህ በድሮፕሌትስ መሆኑን አስበዋል፣ ግን ሲምፕተም ዴቨሎፕ ሳያደርጉ የታመሙ ሰዎች አሉ።
ኢንኩቤሽን ጊዜውን አላወቁትም በደንብ ኤግዛክትሊ።
አዎ እሱም አልታወቀም። እንደገና ደግሞ ሲምፕተም ያላቸው ምልክት ያላቸው ሰዎች ብቻ ናቸው ወይ የሚያስተላልፉት የሚለውንም ገና በጥርጣሬ ውስጥ በጥያቄ ውስጥ ነው ያለው። ስለዚህ አይታወቅም። እና ለዚህ ሁሉ ይህንን ሁሉ ካወቅነው በኋላ እኛ ምንድነው ማድረግ ያለብን? ሁላችንም ራሳችንንም ሌሎችንም ሰዎች ለመከላከል መሞከር ነው። ራሳችንንም ሌሎችንም ሰዎች ለመከላከል የምንሞክረው እንግዲህ በብዙ መንገድ ነው። አንደኛ ምንም አይነት ሳል ሊኖረን ይችላል። ለምሳሌ አለርጂ፣ አሁን ፔሪዱ ሲዝኑ የአለርጂ ወቅት ነው። ብዙ ሰዎች እኔም ራሴን ጭምር በጣም አለርጂ አለብኝ፣ አነጥሳለሁኝ። ስናነጥስ ወደ ሌሎች ሰዎች እንዳይገባ በጣም ተጠንቅቀን ወይ በቲሹ በሶፍት ፔፐር ወይም እንደሚሉት አሁን እጃችንን አጥፈን እዚህ ክንዳችን ውስጥ አንጥሰን ሌሎች ሰዎች ጋር የምናነጥሰው ነገር እንዳይደርስ ማድረግ ይሄ በጣም አስፈላጊ ነገር ነው። ሁለተኛ ያው የሰላምታችንን ሁኔታ መቀየር። መጨባበጥ በጣም እንወዳለን፣ መጨባበጥ አስፈላጊ አይደለም። እኔ ብዙውን ጊዜ ሆስፒታል ውስጥ ነው ብዙውን ጊዜ እኔ ያሳለፍኩት። እንትን ኢትዮጵያ በነበርኩ ጊዜ ሆስፒታል ውስጥ ጸላ ነበረ፣ በብዙ አንጨባበጥም ነበረ። በቃ በዚያ ከብዙ ዓመት በፊት ማለት ነው፣ ከሰላሳ ዓመት በፊት። ምክንያቱም መጨባበጥ አስብ፣ ሆስፒታል ውስጥ እየሰራ ህሙማንን እየረዳ እየተንከባከብክ እንደገና መጨባበጥ ለህሙማንም ጥሩ አይደለም፣ እዛ ሆስፒታል ውስጥም ለሚሰራው ሰውም ጥሩ አይደለም። ስለዚህ መጨባበጥ ራሱ ማቆም አለብን። ሌላ አይነት የሰላምታ ሁኔታን መፍጠር አለብን። እኛ እንትናችን በባህላችን እንዴት ነው ጎንበስ ብለን አሁን ጤና ይስጥልን እንላለን። ያ በጣም ጥሩ እንትን ነው፣ መዳበር ያለበት እና በቃ መቀጠል ያለብን ነገር ነው። እንደዛ ማድረግ መጨባበጥን ማቆም።
ዶክተር ዘነበች ፍቅርን ለማሳየት አክብሮትን ለማሳየት ደግሞ ካስፈለገ ጎንበስ ብለን በእጃችን ደረታችንን ልባችን ያለበት ደረት ላይ የሚያረጉ አሉ።
ልክ እንደ ጃፓኖቹ።
አዎ
እጃቸውንም እንዲ አንድ ላይ ጨብጠውም እንደዚህ ድቅ ይላል። ጃፓኖቹ በጣም ደስ ይላል።
ትክክል።
አዎ እንደዛ ማድረግ እንችላለን። ስለዚህ እሱን መለወጥ በቃ በአጠቃላዩ የአኗኗር ሁኔታችንን ማስተካከል ሃይጂን ለእንትን ብቻ አይደለም። አሁን ይሄ በሽታ ብቻ ስለመጣ አይደለም። ለማንኛውም ጊዜ ሃይጂን በጣም ኢምፖርታንት ነው። ሃይጂን ስለሆነ ሰው አንታጠብም አንጸዳዳም ማለት አይደለም። የምንረሳቸው አንዳንድ ነገሮች አሉ። ለምሳሌ ውጪ እንወጣለን፣ አውቶቡስ ውስጥ እንቆማለን ወይ ባቡር ውስጥ እንቆማለን፣ እንደዚህ ድጋፉን ይዘን እንቆማለን። ከዚያ በኋላ ቤታችን እንገባለን ወይም ደግሞ መንገድም ላይ ስንት ጊዜ ነው ሰው አይኑን አፍንጫውን አፉ ምኑን የሚነካው በመንገድ ላይ እያለ? አንድ እንትን ላይ እቺ አንድ ፊልም ላይ አንድ ሰው በአንድ ቀን ውስጥ ከአንድ ሺህ ጊዜ በላይ ፊቱን ይነካል ይላል። እንዲያውም ሰርተው የሆነ ቪዲዮ ፊልም አድርገው በአንድ ደቂቃ ውስጥ 20 ምናምን ጊዜ ነው አንዷ ፊቷን የነካችው በአንድ ደቂቃ ውስጥ። ስለዚህ እንደዛ አይነት ልምዶችን ማቆም በጣም ኢምፖርታንት ነው። ከዛ ልክ ቤት ስንገባ ወይም ደግሞ በስራችንም ቦታ ሆነ በጣም ምቹ ከሆነ መቼም ውሃ ይጠፋል ብዬ አላስም፣ ውሃ ይኖራል። የሆነ የምንጠራጠረው ነገር ከሆነ እጃችንን ቶሎ ቶሎ መታጠብ፣ ከሁሉም በላይ ሳሙናና ውሃ። አሁን ብዙ ፓኒክ ማድረግ አያስፈልግም። ይሄ እንዴት ነው ዲስኢንፌክታንት የለኝም እንደዚህ የለኝም ብሎ መጨነቅ አያስፈልግም። የማይሆኑን አሁን በአሁኑ ጊዜ ፋርማሲ ውስጥ ነው እየሰራ ያለሁት እና ሰው ምን ያህል ስትሬስድ እንደሆነ ምን ያህል ፓኒክ እንደሆነ እያንዳንዱ ሰው ምን ያህል ይሄ ሃንድ ዲስኢንፌክታንት እንደሚገዛ እያየው ነው። በጣም ቢኖር ጥሩ ነው፣ ካልኖረ ግን ፓኒክ ማድረግ አያስፈልግም። ሳሙናና ውሃ እንኳን ቫይረስን ማንኛውንም ነገር ያጠፋል። ምክንያቱም አሁን ከኛ ከሰውነታችን ውስጥ ያሉ ሴሎች አሁን ተሸፍነው ነው ያሉት። አውጥተን አንድ ድሮፕ ውሃላቸው ላይ ጠብ ብናደርግ በቃ ይጠፋሉ፣ ዲስኢንቲግሬት ነው የሚያደርጉት። ስለዚህ በሳሙናና በውሃ ብዙ ነገሮችን ማስወገድ እንችላለን። ደጋግሞ መታጠብ፣ በትክክሉ መታጠብ፣ ከውጭ በገባን ጊዜ ልክ እቃችንን ቁጭ እንዳደረግን ወደ መታጠብ ነው መሄድ ያለብን። ወደ ስራ ቦታም ሆነን አንዳንድ ነገሮችን ካደረግን ልነካ እንችላለን። ሰርፌስ እንነካለን፣ እንደዚህ ጠረጴዛዎች፣ ሰዎች የሚነካኩትን ሃንድል እንነካለን፣ የብር እጀታዎች፣ እነዛን ሁሉ ካደረግን በኋላ በቃ አዘውትሮ መታጠብን መልመድ ነው ያለብን። ትልቁ ነገር እሱ ነው። ከዛ ደግሞ ሌላው ነገር ስትሬስ በጣም ጎጂ ነገር ነው። በቃ እንትን አለ ማለት ይሄ በጣም ጭንቅንቅ አለ ማለት። ምክንያቱም ስትሬስ ስንሆን ሰውነታችን ውስጥ ብዙ የሚመነጩ ነገሮች አሉ ለበሽታ የሚያጋልጡን ወይም ደግሞ ለበሽታ ለመቀበል ቀላል እንድንሆን የሚያደርጉ እነዛን ነገሮች ሰውነታችን እያመቻቸን ነው። ስለዚህ እነዛን ሁሉ ማስወገድ።
ዶክተር ዘነበች ስትሬስ ማድረግ ለበሽታ ሊያጋልጥ ይችላል ነው የሚሉት?
አዎ በጣም ይችላል። ስትሬስ ሆርሞንስ የሚባሉ አሉ የሚመነጩ ሰውነታችን ውስጥ። እነዛ በቃ ማንኛ እንዴት ነው በቀላሉ እንድንታመም ነው። ሜንታል ሲክነስ ብቻ አይደለም ሌሎቹንም በቀላሉ እንድንቀበል ነው የሚያደርገን፣ እንዳንቋቋም በሽታን ያደርገናል።
እንዴ እዚህ ላይ አንድ መጽሐፍ አንብቤ ነበረ ስለ ስትሬስ። ስትሬስ ከሚያመጣቸው ችግሮች አንዱ የሰውነትን የመከላከል ኃይል የኢሚዩን እንትኑን ያዳክምና ሰውነት በጠቅላላው ወደ ምን ላይ ይሄዳል? ከዛ ከመጣው አደጋ ለማምለጥ ወይንም ወደ ጉልበት፣ ወደ እግር፣ ወደ ዘይድና የመከላከያው ኃይሉ ኢሚኑ ይዳከማል የሚሉ አሉ። እርሱን እንዴት ያዩታል?
አው ይልከነ ይሆናል እንደዛ ነው ይያልኩ ያለው ስትሬስ ብዙ ነገሮችን ነው የሚጎዳው ሜንታሊ ይጎዳናል አውቃለሁ የቀን ስራችን በትክክል እንዳንሰራ ያደርገናል እንደገና ከውስጥ ደግሞ ሜዲካሊም ሊጎዳን ይችላል ይሄ ኢሚዩን ሲስተማችንን ያዳክመብናል በቀላሉ በሽታን እንዲይዘን ያደርገናል ስለዚህ ስትሬስ ለብዙ ነገሮች አይበጅም እድሜንም ይቀንሳል ጥሩ አይደለም ይገላል ገዳይ ነው ስትሬስ በልፉ ሲሆን ለነገሮች እንዴት ነው እንድት አዌር ሆነ እንድትጠብቅ ያደርጋል ሲበዛብህ ግን ወደ መጥፎ ነገር ነው የሚወስድህ በጣም መጥፎ ነው
ኦኬ
ስለዚህ ይሄ ነው ዋናው ነገር በቃ ዋናው ነገር ሁላችንም ማተኮር ያለብን የታመሙ ሰዎች ካሉ ያው እንደተነገረው መከተል ነው የህክምና ኦቶሪቲዎች የሚሰጡትን ምክር መቀበል ነው እቤት መቀመጥ መደወል ስልክ ሲምፕተምን በትክክል የሚሰማንን የህመም ምልክቶች በትክክል መግለጽ ቴምፕሬቸራችንን መለካት የምንችል ከሆነ እቤታችን ውስጥንም ቢኖረን ቴርሞሜትር ጥሩ ነው ለክተን ምን ያህል ቴምፕሬቸር እንደሆነ ከሰዎች ጋር አውቃ ለመነጋገር በጣም ያቀልልናል እሱን ማረግ የታመመ ወደ ስራ ቦታ በምንም ምክንያት ለስራ ብለን አለመሄድ የታመሙ ቤተሰቦቻችን ካሉ በትክክል ነው መያዝ ያለብን አውቃል ህመምን መካፈል ምንም ጥቅም የለውም አይጠቅምም ሁሉንም ሰው ነው የሚጎዳው ህመምን አትካፈልም ሌላ ችግርን ይሄው በሆነ ነገር ነው የምትረዳዳው እንጂ ህመምን በመካፈል አይደለም ልጅ ቢታመም ባል ቢታመም ሚስት ቢታመም መርዳት በትክክሉ መርዳት ነው ይሄ ለምሳሌ ማስኩን ዝም ብሎ መንገድ ላይ አድርጎ መሄድ ሳይሆን ለታመሙ ሰዎች ወይ ማስኩን የታመሙት ሰዎች እንዲያደርጉ ወይ እኛ የታመሙትን ሰዎች ኬር በመናደርግበት ጊዜ ማስክ ማድረግ እራሳችንን በተቻለን መጠን መጠበቅ መከላከል እሱ ነው ዋናው ነገር
በተለይ አሁን ሲናገሩ የታመሙ ስራ መሄድ ጥሩ አይደለም ላሉት መንግስትም መግለጫ ያወጣ መስሎኛል ካሬንስ ዳግ እኔው ራሴ ከፍላለሁ ካሬንስ ዳጉን
በጣም ጥሩ አልሰማሁም ጥሩ ኢንፎርሜሽን
ብለዋል ካሬንስ ዳግ ያው እንግዲህ እንደሚያውቁት እርሶም የመጀመሪያውን ቀን ከዛሬ ስንት አመት በፊት ጀምሮ አቁመዋል መክፈል ዜሮ ክራውን ነው የሚከፈለው የመጀመሪያውን ቀን ከዛ በኋላ ነው መሰለኝ 80% የሚከፈለው አሁን ግን መንግስት ምንም ሲሰማችሁ ምንም ነገር ትንሽ ነገር ከተሰማችሁ አትዱ እቤታችሁ ሁኑ ምክንያቱም እነሱ የሚሉት አነጋገር አለ ዴኮስታር ሜል ኢን ዲስ ማካር እነሱ አንድ ሰው ሄዶ የታመመ ሄዶ ሰርቶ ከመያመጣው ገቢ ለሱም ለህብረተሰብ ከመያመጣው ገቢ ልክ ያ ሰው ታሞ የሚያደርሰው ጉዳት ይበዛል ስለዚህ እኔ ካሬንስ ዳጉን እከፍላለሁ ብሏል ሌላ ለኢትዮጵያኖች ገና በሐሳብ ላይ ያለ በመንግስ በኩል ምንድነው ከ8 ቀን ነው ከ7 ቀን በኋላ የሐኪም ፈቃድ ያስፈልጋል ኖርማሊ አሁን ግን ምንድነው የሚሉት እስከ 14 ቀን ሊያደርጉት ያሰቡ ነው most probably በቅርብ ጊዜ ውስጥ ይሄን ነገር እናውቃለን ግን ውይይቱ እንዳለ አውቃለሁ እና ያመማችሁ በተለይ ቴምፕሬቸር ነገር ሲሰማችሁ ወድቄ ግሬን ተሰብሬ ቀረሁ ያ ከንቱን ጋር አያስኬድም ግን ይሄ የኢንፌክሽን ሲምፕተም ምልክቶች ካሉ I think እቤት መቅረቱ more የበለጠ ለራስም ለህብረተሰብ ይጠቅማል የሚል እምነት አለ ሌላው የታዘብኩት ዶክተር ዘነበች አሁን እርሶ እንዳሉት እኔ መስሪያ ቤት ውስጥ በየ ሽንት ቤት ውስጥ እንትን ተለጥፏል ምንድነው እሱ ይሄ መታጠብ እንዴት ሰው መታጠብ እንዳለበት እጁን የተለያዩ ሳሙናዎች እንዴት አርጎ በእጁ መታጠብ እንዳለበት የሚያሳዩ ፒክቸሮች ልክ ለህፃናቶች እንደሚታይ እንደ ትልቅ ነገር በየሽንት ቤት ውስጥ ተለጥፏል ታጠቡ የትም ሄዳችሁ የሆነ ነገር ስትነኩት ስትወጡ ታጠቡ እጃችሁን በሳሙና እንዳሉት የዲስኢንፌክሽኑ እኛም እንደተረዳነው ከሆነ ቢኖር ጥሩ ነው ግን ኢትስ ኖት አብሶሉት የግዴታ መኖር ያለበት አይደለም ዋናው ሙቁሃና ሳሙና እርሶ እንዳሉት ሙቁሃና ሳሙና ሁልጊዜ እጃችሁን ታጠቡ ቱነል ባናም ስትሄዱ ትዌር ባናም ቢሆን አውቶቡስም ቢሆን መንካታችሁ አይቀርም የሆነ ነገር ልክ ስትወጡ አፍንጫችሁን አይናችሁን አፋችሁን ፊታችሁን ከመንካት ቶሎ እጅን መታጠብ ጥሩ ነው እንደርሶ እንዳሉት እንላለን እንግዲህ ወደ መጨረሻ የሚሉት አመለካ እንትና አስተያየት አለ
ዋናው ነገር በቃ እንትኖቹን ማወቅ አይ ሆፕ ሰው ሁሉ ተረድቶ ከሆነ ምልክቶቹን ማወቅ ምን ምልክት ያሳያል ምልክቶቹ መጀመሪያ የጉንፋን አይነት ምልክት ነው እንደማን ኛም ጉንፋን ሊመስል ይችላል ከዛ ሃይ ፊቨር ሊኖር ይችላል ሊያስል ይችላል ከዛ በተረፈ ግን ይሄ የመተንፈስ አለመቻል ሪስፓይሬቶሪ ሲምፕቶምስ የሚሏቸው የመተንፈሻ አካላት ምልክት ማለት መተንፈስ አለማቃት ወይም ደግሞ ትንፋሽ ቁርጥ ማረግ እዚህ ድረስ ላይ ደግሞ እንደዚህ እንዴት ነው ጫን ነው ማለት አይነት ስሜት እነዚህ ሁሉ ፊቨሩም ይሄ ካፉም ኖሮ እነዚህ ከኖሮ ማለት ይሄ መጥፎ አይነት ሲምፕቶም ነው ስለዚህ በዚያን ጊዜ ቶሎ ነው መደወልና ያው መናገር የሚያስፈልገው እንደዚህ ሲምፕቶም የሪስፓይሬቶሪ ሲምፕቶም ከተሰማው አንድ ሰው ቶሎ ደውሎ በቶሎ እርዳታ ማግኘት ይገባዋል
በጣም
ይሄ ማለት ግን ቶሎ ወደ እንትን ይዱ አይደለም እቤት ሆኖ ነው የሚደወለው ምናልባት መተው ሊወስዱን ይችላሉ ወይም ደግሞ ሰው ሊልኩልን ይችላል የተለያየ ነገር ነው እነሱ የሚያደርጉት ምክንያቱም አሁን በዚህ ጊዜ ህክምና የሚሰጡት ቦታዎች ተለይተዋል ሁሉም ቮርድ ሴንትራል ወይም ሁሉም ሆስፒታል አይደለም የተለዩ ቦታዎች ስላሉ እነዚህ ሰዎችን ኮንታክት ማድረግ ያለብን በዚያ ምክንያት ነው
1177 መሰለኝ ዶክተር ዘነበች
አዎ 1177 ማንኛውም ጊዜ እንችላለን 1177 ግን አሁንም 1177ን ስንደውል እነሱ ለይተው ሌላ አይነት ችግር ነው ወይስ ይሄኛው ችግር ነው የሚለውን ይለዩና ሜጀሩን እነሱ ናቸው የሚወስዱ ምን መደረግ እንዳለበት
ኦኬ
ስለዚህ ትልቁ ነገር አንደኛ ፓኒክ እንዳናደርግ ሁላችንም በቃ እንትን ይሄ ስትሬስ ምንም ጥቅም የለውም በእርጋታ የምናደርጋቸውን ነገሮች በትክክል ማድረጉ ነው የሚጠቅመው ቤተሰብ ቢታመም ልጅ ቢታመም እኛ ብንታመም ሁላችንም ብንታመም ማድረግ ያለብንን ነገር በእርጋታ ማድረግ በጣም አስፈላጊ ነገር ነው ይሄንን ማለት እንፈልጋለን
በጣም አመሰግናለሁ በመጨረሻ አንዲት ነገር ልጠይቆት እና ባጭሩ ይሄንን መሳል በሚመለከት ኮሮናን በሚመለከት መሳል በብዛት አክታ የሌለው ነው የሚሉ አሉ ይሄን እርሶ እንዴት ይደረሉ
ደረክሳል ነው አው ይባላል
ደረክሳል ነው ይላል
ደረክሳል ነው ይባላል ግን ስቲል ደረክሳልም ቢሆን
ያው
በምንም ስንተነፈስ ራሱ እኮ ድሮፕሌትስ ሊወጡ ይችላል
ኦኬ
አፋችን
ኦኬ
ያ
ኦፍ ኮርስ
ደረክሳል አይነት ነው ያለው ምልክቱ
በጣም ጥሩ
እና ግን በጣም ጥሩ ነገሩ አሁን መጨመር የምፈልገው ከነበሩ እስከዛሬ በፊት ከነበሩ ሁለት አይነት የኮሮና ቫይረስ አይነቶች ብዙ ሰው ይታመማል እንጂ ብዙ ሰው አይሞትም
በጣም ጥሩ
እንደገና ሌላ አንድ መታረም ያለበት ነገር እንትኑ ሲሪየስ የሚሆነው ወይም ክሪቲካል የሚሆነው በትልልቅ ሰዎች ላይ እና ሌላ አይነት ህመም ኦሬዲ ህመም ያላቸው አንደርላይንግ ኢልነስስ የሚባለው ለምሳሌ የልብ ህመም የሳምባ ህመም ያለባቸው ሰዎች ላይ ይጠነክራል እንጂ ሁሉንም ሰው ይይዛል በእኩል
ትክክል
ሁሉም የተጋለጠ ሰው ይያዛል በቃ እሱን ማንም ሰው ማወቅ አለበት
በጣም ጥሩ
የህመሙ ክሪቲካል እንትን ነው የሚለያየው እንጂ ይሄን አንዱ ለይቶ ካንዱ የሚተወው ሰው የለው
በጣም ጥሩ ባጭሩ እርሶ እንደሚሉት ምንድነው ይሄ ኮሮና ከሌሎች የተለየ በብዛት ይራባል ካለፉት ሁለት የተለያዩ የሳረና ዘሮች ዋናው ግን ከነሱ ያነሰ ነው የመግደል ችሎታው የሚገለውም በብዛት የሚገለውም በእድሜያቸው የገፉ 80 90 ምናምን ያሉ በተለይ ደግሞ ሌላ ኡንደርሊጋ እንደሚሉት ይሄ ሌላ በሽታ ያላቸው የልብ ድካም የሳምባ ወዘተ በጣ ያላቸው ነው ደህና የሆኑትን ወጣት ጠንካራ ወዘተ ያልታመሙትን እነሱን እንደ ጉንፋን ነው የሚያልፉ አንዳንዴ ይላሉ
አው ይዛል ሲምፕቶም ሳይኖራቸውም ሊያልፍ ይችላል ወይም ደግሞ ሪከቨር ያደርጋሉ ኢዚ
ስለዚህ
ተላሉ ይድናሉ
ስለዚህ ዶክተር ዘነበች እንዳሉት እኛም እንደምናምንበት ይሄንን ቴረርና ስትሬሱን ጭንቀቱን ኢትዮጵያኖች ወደዛ አድርጉት በመጨነቅና ቴረሩስ በመግባት እምናመጣው ነገር የለም አሁን የተነገረውን እናድርግ ነው እጅግ በጣም እናመሰግናለን ለዚህ ነው የራሳችን ባለሙያዎች ሲኖሩን ይሄው ካንዴ ሙለቴ ደውለን ለራሳችን ህዝብ በራሳቸው ቋንቋ እንዲሰሙ አድርገናል እጅግ በጣም እናመሰግናለን ዶክተር ዘነበች
የመጨረሻ አንድ ነጥብ
እሺ
እንዳልከው ያው በማስ ሚዲያ ላይ ብዙ የሚተላለፉ ይሄ ይጠቅማል ይሄ መድኃኒት ነው ይሄ እንዲህ ነው የሚባል ነገር አለ the most important መድኃኒት በትክክል መብላት ነው የተመጣጠነ ምግብ መብላት መጠጣት በትክክል እሱ ነው መድኃኒቱ እንጂ ይሄንን ያህል ሽንኩርት ብሎ ይሄን ያህል አረቄ ጠጡ ይሄን ያህል እንዲህ እንደሱ አይጠቅምም የተመጣጠነ ምግብ ግን ራሱ የኢሚዩን ሲስተማችንንም ስለሚያጠናክርልን ሌላውንም ነገር ስለሚያጠናክርልን በሽታውንም እንድንቋቋም ያደርግልናል እሱን ነው መጨመር የምፈልገው።
በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። ጤና ይስጥልኝ እኔ መቤት።
እሺ ደህና ዋሉ።
ይችላልላችሁ
I'm not afraid of the dark.
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ሬዲዮናችን እስከ 6 ሰዓት ድረስ ፕሮግራሙን ይከታተላል። አሁን ከዚህ ቀደም ብሎ እንደሰማችሁት ዶክተር ዘነበች መጨነቅ መጠበብ ሽብር መፍጠር ጥቅም የለውም ከጉዳት በስተቀር ለዛም ያስፈልጉትን ራስን ለመከላከል የሚያስፈልጉትን ለምሳሌ በየጊዜው እጅን በሳሙናና በሙቀሃ መታጠብና ዲስኢንፌክሽን ካለ እሱን መጠቀም ራስን መጠበቅ ወገኖችንም ዘመድ አዝማድን ቤተሰብን መጠበቅ ነው ያሉት። ምን ታስባላችሁ?
ዶክተር ዘነበች ወንድሙን በጣም እናመሰግናለን። የኢትዮጵያ ድምጽ ሬዲዮ የማህበረሰብ ሬዲዮ እንደሆነ ከመያስመሰክሩ አንደኛው ነገሮች መረጃን ብቻ ሳይሆን ከትክክለኛው ምንጭ መረጃን ለማምጣት ምናረገው ጥረት በተለይ አሁን ዛሬ በሰጡን ማብራሪያ ላይ ትክክለኛውን ሰው ለእናንተ ለአድማጮቻችን በማቅረባችን እኛ እኔ በበኩሌ በጣም ደስተኛ ነኝ። በዛሬው መሳቸው
ሬዲዮ ላይ መስራት ራሱ
በጣም በእውነት በትክክል ማለት ነው። ያንን ነበር ሳስብ የነበረው ማለት የሆነ ኮንትሪቢዩት ያደረግን ነው
ለህብረተሰቡ ያል ባክሜ ሁሉም ያክም ኮረወረ በቂ ነው። ባለፈው ሳምንት የዛሬ ሁለት ሳምንት ዶክተር መሰረትን አቅርበን ነበር። እሳቸውም እንደዚሁ ለህብረተሰባቸው ትምህርት ሰጥተዋል። ድጋሚ ይሄ ነገር ሲሪየስ መሆኑን ስለያየን ህዝቡም ደግሞ መጨነቁን ስለያየን እንደገና ደግሞ ሌላው የራሳችን ወገን የሆኑ እንዲሁን ልክ እንደ ዶክተር መሰረት የራሳችን ቋንቋ አቅርበናል ለአድማጮቻችን።
እውነት ማመስገን ላልቻሉ ሰዎች አድምጠው ዶክተር መሰረት ዶክተር ዘነበችን ማመስገን ላልቻሉ ሰዎች በእነሱ ስም እኔ ላመሰግን ወዳለሁ ከልብ በጣም።
እንግዲህ ትልቁ ነገር ከትክክለኛ ሶርስ ትክክለኛ መረጃዎችን ማግኘት ለጥንቃቄም እንደገና ፓኒክ ከመረበሽም ከመደናገጥም ጥሩ ጠቀሜታ አለው። በአማርኛም በዌብሳይቶች ላይ WHO ላይ አለ፣ ኢትዮጵያ ሚኒስትሪ ኦፍ ሄልዝ እና የህብረተሰብ እንትናም ገብቶ ሰዎች ትክክለኛውን ከነታ ከፌስቡክ ከተለያዩ ሚዲያዎችና ትክክለኛ ያልሆኑ መረጃ እየሰሙ ከማለት ተክለመኛ መረጃዎችን ከነዚህ በመውሰድ ከጎግል ላይም እንደዚህ አይነቶች WHO ጤናን በመውሰድ ራስን መጠበቅ ጤናን ዋና መከላከያ ብዙ እንትን የሚሉ አይደለም። እጅን በተደጋጋሚ መታጠብ ከተለያዩ ንክኪን ከተለያዩ ነገሮችን እጀታዎችን ሽንት ቤት እንደዚህ ሲወጣ በዲስኢንፌክቲም ወይም በሳሙናና በውሃ በትክክል መታጠብና በጥንቃቄ ለልጆችም ለቤተሰብም ኢንፌክትድ እንደዚህ አይነት ደም ጥርጣሬ ያለው ካለ ዶክተር ዘነበች እንደገለጹት ሰው ጥንቃቄ አድርጎ ራሱን ማግለልና ወደ ሌሎቹ እንዳይተላለፍ ጥንቃቄዎችን ማድረግ ነው። እንግዲህ ጥሩ ኢትዮጵያውያን ጤና ባለሙያዎች ዶክተሮች እንደሰራሉን በጣም ደስ ይላል። ግን በቀጣይ ግን ጤና ባለሙያዎች ማህበር አንድ ላይ ተሰባስቦ በእንደዚህ ብቻ እንትን ብቻ ሳይሆን አንዳንድ ነገር እንተሰራ በዚህ አጋጣሚ
ጥሩ እስክንድር፣ አንተም እንደ ጤና ባለሙያ ይህን ጥያቄ አቅርበሃል። እኛም የኢትዮጵያ ድምጽ ሬዲዮ የሁል ጊዜ ይቅርታ ድምጽ ይሄ የኮሚኒቲ ሬዲዮ ይቅርታ እየበላው ቁርስ አለለውም እየበላው የሚቀየምኛል አይመስለኝም። እና ምንድን ነው ለማለት የፈለግኩት ሬዲዮኑ ኢትዮጵያኖች በተለያዩ ችሎታቸው ያሉ ሁሉ ተደራጅተው ሌላውን ወገናቸውን እንዲረዱ በሳይንስ አሁን ለልክ እንደዚህ እንደነ ዶክተር እንደ ዶክተር ተከክል
እንደው ከኮሚኒቲ ጋር የሚገናኝ ይመስለኛል። አሁን የምታነሳው ኢትዮጵያኖች በተለያየ ሙያ ያላችሁ ሰዎች አሁን አንድ ኮሚኒቲ መስርቶ ያንን ኮሚኒቲ ማስቀጠል አለመቻል ራሱ እንደዚህ አይነት ፖቴንሻል ያላቸው ሰዎች ይያሉ በጣም የሚያሳዝን ነገር ነው። ላገናኘው ብዬ ነው ኮሚኒቲ
ለሚቀጥለው ሳምንት ልቆ አርስታችን ይሆናል። እና ያው የራሳችን የሆኑ ባለሙያዎች በእነ ዶክተር መሰረት በእነ ዶክተር ዘነበች ስለዚህ ስለ ኮሮና ስለ አዲሱ ቫይረስ ምን እንደሆነ ምን ማድረግ እንዳለብን ለማወቅ ቸነናል። እንደዚሁ ደግሞ ህብረተሰቡን የኢትዮጵያን ህብረተሰብ እዚህ አካባቢ እንዴት ማሳደግ ይቻላል። የተለያዩ ችሎታ ያላቸው ኢትዮጵያኖች አሉ። የዚህን ሀገር አኗኗር የሚያውቁ ምን ማድረግ እንዳለበት ሊረዱን የሚችሉ ሊነግሩን የሚችሉ እነዛም መተባበር አለባቸው። ሁሉም በየቤቱ ቁጭ ብሎ እነንተና እንደዚህ ቢያደርጉ ዋጋ የለውም እንዲህ አይነቱ አስተሳሰብ። እኔስ ምን ማድረግ ይችላል? እኔስ ምንድነች ባቅሜ የሚለውን ቢያደርግ ትልቅ ደረጃ ላይ እንደርሳለን ነው የምንለው። ስለዚህ የኢትዮጵያ ድምጽ ሬዲዮ በተለያየ ችሎታ ያላችሁ ወገኖቻችን ድምጻችሁን አሰሙ። ይሄ ሬዲዮ ክፍት ነው። ማንንም አያገልም፣ ማንንም የበለጠ አያቀርብም። ለሁሉም ኢትዮጵያዊ ክፍት ነው። እኛ ራሳችን እኔ እስክንድር፣ ቢኒያም፣ ግሩም፣ መርሶ ሌሎችም ሁሉ እዚ በግል ፍላጎታችን ለመርዳት ወጫችን ራሳችን ችለን ትራንስፖርታችንን ችለን የቁርሳችንን ችለን ሁሉን ችለን የምንመጣ ስለሆነ ማንንም ማንንም የኔ ነው የሚለው ሬዲዮ አይደለም የህብረተሰቡ ነው እና ተባብረን ችግራችንን በጋራ እንፍታው ተስማምተው የፈሱት ፈሳይሸት ምራል ያገሬ ሰው ከበድ ያለች አነጋገነች ግን ትክክል ነው ተስማምተ ያደረከው ነገር ሁሉ አይጎዳህም አውቀዋልና ምን እንደሚመጣ ስለዚህ ወገኖች በዚህ ሬዲዮ አማካኝነት የተለያየ ችሎታ ያላችሁ ወገኖቻችን እየቀረባችሁ እውቀታችሁን አካፍሉን እንደግበት እንበልጽግበት እንተከምበት ትክክል እንግዲህ ይሄ ነው ሌላው የአገር ቤቱ ቃላቀባያችን ብሩክ ያዘጋጀልን ስለ 8 ምንድነው ማርች ስለ 8 ማርች እዛ ላይ ተደረገውንና በተለይ አንዲት ኢትዮጵያዊ ምንድነው ሚስቶቻችሁን አማራ ሚስቶቻችሁን ፈታችሁ ነው ያለችው ምንድን ነው ያለችው
እነት በእነቱ ካለ እንደይቃ አንጻር እሷን ነገር ከጀመርነው አርሱ ሳንናገር ራሱ ሰዓቱ የዜና ሰዓት ይደርዛል
ማለት አርስ ላይ ነበር ግን በመግቢያ ፕሮግራማችን ላይ እንዳልኩት ሁኔታው የሚፈቅድልን ከሆነ እናስተላልፈዋለን ብዬ ነበር ዛሬ ልናስተላልፈዋል ቻልንም ለሚቀጥለው ሳምንት እናስተላልፈዋለን ሁኔታዎችን ይፈቅዳሉ ብዬ ተስፋ አደርጋለሁ anyway በዚህ አጋጣሚ የኢትዮጵያው ምንድነው ቃላቀባያችን እጅግ በጣም የሚያኮራ ስራ ነው እየሰራልን ያለው ያደግን እንሄዳለን ብለን ተስፋ እናደርጋለን እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይከተላል ከጥቂት ደቂቃዎች በኋላ የዜና ፕሮግራማችን ይቀርባል
እንደምናርፍዳቸው ለአድማጮች 11 ሰዓት ሆኗል ከዚህ ከኢትዮጵያ ድምጽ ሬዲዮ አጠር ያለው ሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልሎች ፋማ ማድረጉን አስተውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ክልሎች ካርታ ዙሪያ ከባለ ድርሻ አካላት ጋር መወያየቱን አስተውቋል። በውይይቱ ላይም ቦርዱ የምርጫ ክልሎችን በዛት በየክልሎቹና በሁለቱ ከተማ አስተዳደሩ አስተውቋል። የምርጫ ክልል ማለት የህዝብ ተወካዮች የሚመረጡበት የተወሰነ የህዝብ ቁጥር ያዘ ተለይቶ የሚታወቅና ክልሎች የምርጫ ክልሎች ጋር የሚዋሰን አካባቢ ነው። አንድ የምርጫ ክልል ስንት ተመራጮች እንደሚኖሩትም የሚወሰን መሆኑ ተዘግቧል። ኢትዮጵያ በ1985 ዓ.ም ተመረጠ ወተዋቀረው የምርጫ ክልል እስካሁን ተጠቀምበት ነበር። በዚያን ወቅት በ1976 ዓ.ም የተደረገውን የህዝብ ቁጥር ውጤት እንደመነሻ ተወስዶ እንደነበረም በገለጻው ተመልክቷል። በዚያም ለ100,000 ሰው አንድ የምርጫ ክልል እንደሚኖር ቢገልጽም ከውክልና በላይና በታች የምርጫ ክልል ሲሰጥ እንደነበር በውይይቱ ተነስተዋል። ዘንድሮ ማሻሻያ ለመስራት ጊዜው አጭር በመሆኑና የህዝብ ቁጥራ ባለመካሄዱ ማስተካከያ ማድረግ ሳይቻል ቦርዱ የተበታተኑ መረጃዎችን በመሰብሰብ በዘመናዊ መልኩ ብቻ የምርጫ ካርታ ማደራጀት ነው የተገለጸው። በአፋርና ኦሮሚያ አጎራባች ቀበሌዎች ግጭት የሳይሆት ማለፉ ተዘግቧል። በአፋርና ኦሮሚያ አጎራባች ቀበሌዎች በተከሰከሰ ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸው ተገልጿል። የግጭቱ መንስኤ የግጦሽ መሬትና ውሃ ነው ቢባልም ሆን ተብሎ ለጥቃት የተዘጋጁ ልዩ ኃይሎች ናቸው ግጭቱን የከሰከሱት የሚልም ወቀሳ ቀርቧል። በአሁኑ ሰዓት የመከላከያ ሰራዊት መሃል ገብቶ ሰላም ለማስከበር ስራ እየሰራ መሆኑን ከአሜሪካ ድምጽ ሬዲዮ የተገኘው ዘገባ ያመለክታል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤት ቤቶች ማደረጃ መምሪያ ስር የሚገኘው ማህበረ ቅዱሳን ባለፉት 2 ዓመታት ብቻ በተለያዩ ስፍራዎች በእምነታቸው የተነሳ ብቻ ጥቃት የደረሰባቸው ቤተክርስቲያናት መልሶ ለማቋቋም ከ600 ሚሊዮን ብር በላይ እንደሚያስፈልግ ለቢቢሲ ገልጿል። ማህበሩ መንቀሳቀስና ማጥናት በቻለባቸው ስፍራዎች ካገኘው መረጃ በመነሳት ይፋ እንዳደረገው የተለያዩ ጉዳት ያስተናገዱ ሰዎችን ለማቋቋም የገቢ ማሰባሰቢያ ለማድረግ ከጴጥሮሳውያን የቤተክርስቲያናት መብት ክብር አስጠባቂ ህብረት እንዲሁም ከዳንዲ አቦቲ ማህበር ጋር በጋራ በመሆን ማህበረ ቅዱሳን በጃልሜዳ የገቢ ማሰባሰቢያውን እንደሚያደርግ ተናግረዋል። በኢትዮጵያ በተለያዩ ጊዜዎች የተደረጉ የለውጥ ጥረቶች ቤተክርስቲያኒቷና በአማኞቿ ላይ የተለያየ ጥቃት ይደርሷል ያሉት ዋና ጻፊው ለዚህ ምክንያቱም በተለያዩ ጊዜያት የሚነገሩ የሐሰት ትርክቶች ናቸው ሲሉ ይናገራሉ። ባለፉት 2 ዓመታት ብቻ በተለያዩ ሀገሪቱ ክፍሎች የተቃጠሉና ሙሉ በሙሉ የወደሙ ከ20 በላይ ከአስር የሚያንሱ ደግሞ መጠን ጉዳት የደረሰባቸው አብያተ ክርስቲያኖች መኖራቸውን ዋና ጻፊው ጨምረው ገልጸዋል። ከአብያተ ክርስቲያናቱ በተጨማሪ ምዕመናኑ ላይ የተለያዩ ጉዳት መድረሱን የገለጹት የማህበረ ቅዱሳን ዋና ጻፊ ከሞቱት ባሻገር ቤት ንብረታቸው ሙሉ በሙሉ የወደመባቸው፣ አካል ጉዳት የደረሰባቸው፣ ወደ ተለያዩ አካባቢ የተፈናቀሉ ምዕመናን መኖራቸውን ገልጸዋል። የወደሙባቸው አገልግሎት መስጫ ተቋማትና ቤታቸው የሚሰራላቸው 14417 ሰዎች፣ ሌሎች ደግሞ በተለያየ መንገድ ድጋፍ የሚደረግላቸው ደግሞ 1700 ሰዎች መሆናቸውን አቶ ቡሸት ተናግረዋል። አቶ ቡሸት አክለውም ንብረቶቻቸውን ብቻ መልሶ ለመተካት 400 ሚሊዮን ብር ቢፈጅ መገመቱን ገልጸው 200 ሚሊዮኑ ለሕክምናና ለስነ ልቦና ድጋፍ እንደሚውል ተናግረዋል። ጉዳት የደረሰባቸው ቤተክርስቲያናት በምዕመናኑ ድጋፍ የታነጹ መሆኑን የጠቀሱት ዋና ጻፊው ጉዳት የደረሰባቸው ሰዎች ግን አስተዋሽ አጥተው መቸገራቸውን ጠቅሰዋል። የኮሮና ቫይረስ ያለበት አንድ ጃፓናዊ ኢትዮጵያ ውስጥ መገኘቱን የኢትዮጵያ ጤና ጥበቃ ሚኒስቴር አስታውቋል። ጤና ጥበቃ ሚኒስቴሩ ባሳለፍነው ሳምንት በሰጠው መግለጫ ላይ እንደተናገሩት የካቲት 25 2012 ዓ.ም ከቡርኪና ፋሶ ወደ ኢትዮጵያ የመጣ ጃፓናዊ የኮሮና ቫይረስ ተገኝቶበታል። የጤና ጥበቃ ሚኒስቴሩ እንዳሉት ጃፓናዊ ትኩሳትና ማሳለን የመሳሰሉ የቫይረሱ ምልክቶች የሚያሳይ ሲሆን በአሁኑ ሰዓት በለይቶ ማቆያ ውስጥ ይገኛል። የጤንነቱ ሁኔታ መጥፎ የሚባል እንዳልሆነም ጨምረው ገልጸዋል። ከጃፓናዊው ጋር ንክኪ የነበራቸው ከ25 በላይ ሰዎች ክትትል የተደረገባቸው መሆኑን በመግለጫው ላይ ተናግሯል። የጤና ጥበቃ ሚኒስቴር መግለጫ ከመስጠቱ ጥቂት ቀደም ብሎም የአዲስ አበባ ከተማ ምክትል ከንቲባ የሆኑት ኢንጂነር ታከለ ኡማ በትዊተር ገጻቸው ላይ አንድ ጃፓናዊ የኮሮና ቫይረስ ተገኝቶበታል ሲሉ አስታውቀው ነበር። ከንቲባው የአዲስ አበባ ከተማ ነዋሪዎች መውሰድ ያለባቸውንም ጥንቃቄ በመልእክታቸው ጨምረው አስፍረዋል። በቅርቡ ኢትዮጵያ የነበረና ወደ አሜሪካ የተመለሰ አንድ አሜሪካዊ የኮሮና ቫይረስ እንደተገኘበት ተገልጾ እንደነበር ይታወሳል። በጣሊያን ሀገር በሽታው ህይወቱ እንዳለፈ ስለተነገረ አንድ ኢትዮጵያዊ በሰጡት ምላሽ እስካሁን በውጭ ሀገር በበሽታው ተይዘዋል ስለተባሉ ኢትዮጵያውያን የሚያውቁት በተባበሩት አረብ ኤምሬቶች ብቻ እንደሆነና ስለ ጣሊያኑ ምንም መረጃ እንደሌላቸው ተናግረዋል። ዶክተር ሊያ ግለሰቡ ኢትዮጵያ ውስጥ ከየካቲት 9 እስከ 13 2012 ዓ.ም እንደቆየና በሽታው ይዞታል ተብሎ ሆስፒታል የገባው የካቲት 30 2012 ዓ.ም እንደሆነ ገልጸዋል። ኢትዮጵያ ውስጥ ሳለ ከግለሰቡ ጋር ንክክር ያደርጋሉ የተባሉ ሰዎች እንደተመረመሩና እስካሁን ምንም እንዳልተገኘባቸው ተናግረዋል። የኢትዮጵያ መንግስት እስካሁን ድረስ ለዜጎቹ አስፈላጊውን የጥንቃቄ መልእክት ከማስተላለፍ በዘለለ ምን አይነት እርምጃ ለመውሰድ እንደተዘጋጀ የተገለጸ ነገር የለም። ህብረተሰቡ ከመንግስት የሚሰጡ መረጃዎችን እየሰማ ተግባራዊ እንዲያደርግ ጥሪ ቀርቧል። ቫይረሱን ለመከላከል አለመጨባበጥ፣ ከቫይረሱ ከተጠቁ ሀገራት የመጡ እንግዶችን ማሳወቅ፣ ሳል ወይም ትንኩሳት ካለው ግለሰብ መራቅ፣ እጅን በአግባቡ መታጠብ፣ አይና ፍንጫን አለመነካካትና ሌሎች መልእክቶችም ተላልፈዋል። ከንቲባ ታከለ ኡማ በትዊተር መልእክታቸው ላይ ሁላችንም ከእጅ ንክኪና ካላስፈላጊ ስብሰባዎች እንቆጠብ ለማለት ፈልጋለሁ በማለት የጥንቃቄ መልእክታቸውን ማስተላለፋቸው ተዘግቧል። በተያያዘ ዜና በባህላዊ መንገድ ኮሮና ቫይረስ ለማከም ይረዳሉ የተባሉት 1 ኪሎ ነጭ ሽንኩርት 160 ብር፣ ቃሪያ በ55 ብር እንዲሁም ሎሚ በኪሎ 120 ብር በአዲስ አበባ የተሸጠ መሆኑን ሸገር ሬዲዮ ዘግቧል። የኢትዮጵያ ሕዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት የሥራ ዘመን የ14ኛ መደበኛ ስብሰባው የሚኒስትሮችና የኮሚሽነር የቦርድ አባላትን ሹመቶች አጽድቋል። የዲያቆን ዳንኤል ክብረት ሹመት ማወዛገቡም ተሰምቷል። በዕለቱ በአንዳንድ የምክር ቤቱ አባላት ምክር ቤቱ ሹመት በመስጠትና በመንፈግ ላይ መጠመዱን በማንሳት ቅሬታ ያቀረቡ ሲሆን ለኢትዮጵያ ፕሬስ ድርጅት ቦርድ አባልነት የቀረቡት ዲያቆን ዳንኤል ክብረት ላይ ያላቸውን ተቃውሞ አሰምተዋል። ለኢትዮጵያ ፕሬስ ድርጅት የቦርድ አባል ሆነው ከቀረቡ 9 ሰዎች መካከል አንዱ የሆኑት ዲያቆን ዳንኤል
ህብረት ላይ ቅሬታ ያቀረቡ የህዝብ ተወካዮች ምክር ቤት አባላት እንዳሉት ከሆነ ግለሰቡ የሃይማኖት እኩልነት ላይ የማያምኑ በዜጎች መካከል ክፍፍል እንዲፈጠር የሚሰሩ በማለት በህዝብ የሚነሱባቸው ቅሬታው ደጎን በመተው መቅረብ አልነበረባቸውም በሚል አባልነታቸውን ተቃውመዋል። የኢትዮጵያ ፕሬስ ድርጅት መላውን ኢትዮጵያ የሚያገለግል በመሆኑ በርሳቸው የቦርድ አባልነት ተቃውሟቸውን አሰምተዋል። የኢትዮጵያ ፕሬስ ድርጅት የቦርድ አባል ሆነው ከቀረቡት አባላት መካከል ዲያቆን ዳንኤል ክብረት ላይ ቅሬታ በመቅረቡ ለብቻ ጉዳያቸው ታይቶ ድምጽ እንዲሰጥ ከተደረገ በኋላ በ148 ድጋፍ በ126 ተቃውሞና በ24 ድምጽ ተአቅቦ በአብላጫ ድምጽ የዲያቆን ዳንኤል የቦርድ አባልነት መጽደቁ ተዘግቧል። ከዛም በኋላ በቀሩት አባላት ላይ ድምጽ የተሰጠ ሲሆን በአብላጫ ድምጽ ድጋፍ በድምጽ በመረጣቸው በህዝብ ተወካዮች ፊት ቀርበው ቃለ መሐላ መፈጸማቸው ተዘግቧል። ቀደም ሲል የኢትዮጵያ ፕሬስ ድርጅት ቦርድ አባል የነበሩትና አሁንም በአባልነት እንዲቀጥሉ የቀረቡት ዲያቆን ዳንኤል በአብላጫ ድምጽ ከተመረጡ በኋላ በምክር ቤቱ ቀርበው ቃለ መሐላ ከፈጸሙ የቦርድ አባላት መካከል እንዳልተገኙ ተዘግቧል። ምክር ቤቱ በእለቱ ባካሄደው መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ አቅራቢነት የቀረቡለትን የተለያዩ ሚኒስትሮች ሹመት ሲያጸድቅ አቶ ላቀ አያሌው የገቢዎች ሚኒስትር፣ ዶክተር ሊያ ታደሰ የጤና ጥበቃ ሚኒስትር፣ ወይዘሮ አዳነች አበቤ የፌዴራል ጠቅላይ አቃቤ ሕግ፣ ወይዘሮ ሄልሰን አብዱላሂ የሴቶች ህጻናትና ወጣቶች ሚኒስትር ሆነው መሾማቸው ታውቋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። መልካም ቆይታ።
ባካቾ ስለ ተገራም ላካላቾ ዊገረድ ምናጀበረኝ ይመጥኩኝ ያናደረኝ ይማጋሽ ከወንዳኝ ወስኝ ተስፋሁ ተሰባንዴ ተናዘም ታኩኝ ወንዴ ስለ ፍቅር አምላክ ያላችሁ ዊገረድ ምናጀበረኝ ይመጥኩኝ ያናደረኝ ይማታሽ ከወንዳኝ ወስኝ ተስፋሁ ተሰባንዴ ተናዘም ታጉበልኝ
touch. Bento shiniga.
ፕሮፌሰር ማሞ ሙጬ ይባላሉ። በ2008 ዓመተ ምህረት የአፍሪካን የሳይንስ የቴክኖሎጂ ኢኖቬሽን እና ዴቨሎፕመንት ጆርናል መስራች ከመሆናቸው በላይ የጆርናሉ ዋና አዘጋጅም ሆነው ያገለግለዋል። ፕሮፌሰር ማሞ ሙጬ በካምብሪጅ ሚድልሴክስ ዩኒቨርሲቲ፣ ኦልቦሪ ዩኒቨርሲቲ፣ አምስተርዳም ዩኒቨርሲቲ በምርምርና በማስተማር አገልግለዋል። የደቡብ አፍሪካ የሳይንስ አካዳሚም አባልም ናቸው። ፕሮፌሰር ማሞ በተለያዩ የዓለም ሀገሮች አፍሪካን ጨምሮ በዶክትሬትነትና በማስተርስ በሳይንስና ቴክኖሎጂ ተማሪዎች እንዲመረቁ ከፍተኛ አስተዋጽኦ ያደረጉ ሊቅ ናቸው። በቅርቡ የኮመንዌልዝ የሚባሉት ሀገሮች ዩኒቨርሲቲዎች በጋራ ያዘጋጁት የምርምርና የጥናት ዝግጅት አንዱ ነው። ፕሮፌሰር ማሞ ከ400 በላይ የሚሆኑ በከፍተኛ ትምህርት ማለትም በፒኤችዲ ዶክተር ኦፍ ፊሎሶፊ ደረጃ አስተምረው አስመርቀዋል። ከ430 በላይ የሚሆኑ የምርምርና የጥናት ጽሑፎችንም አቅርበዋል። በዓለም ዙሪያ በሚገኙ ዩኒቨርሲቲዎች ፕሮፌሰር ሙጬ በየጊዜው ንግግር እንዲያደርጉላቸው ይጋብዟቸዋል። በአሁኑ ጊዜ እንዳልኩት ፕሮፌሰር ማሞ ሙጬ በካምብሪጅ ሚድልሴክስ ዩኒቨርሲቲ፣ ኦልቦሪ ዩኒቨርሲቲ፣ አምስተርዳም ዩኒቨርሲቲ በምርምርና በማስተማር አገልግለዋል። እውነት ለመናገር የፕሮፌሰር ማሞ ሙጬን የአካዳሚ ስራዎች ዘርዝሮ መጨረስ አስቸጋሪ ነው። ስለዚህ ይህን በዚሁ እናቆመውና ዛሬ እሳቸውን የጋበዝንበትን አርዕስት ወደ ሆነው ወደ አድዋና ወደ አባይ ግድብ ልውሰዳችሁ። እናስተልኝ ፕሮፌሰር ማሞ።
እናስተልኝ የኔ ወንድም አህመድ እንደምን አለልኝ?
አለው አለው። በጣም ብዙ ጊዜ ሆነን ከተገናኘን። ሰላም ነው?
እና ናችሁ ግን? አሁን
ሁሉ ሰላም ነው።
እና ይሄ ኮሮና ቫይረስ የሚባለው አውቀ ነው ሞ ብዙ የሚነገረው እኛ ጋር የለም።
እንግዲህ WHO WHO እንደሚለው ከሆነ ኤፒሴንትሩሙ አውሮፓ ነው ብሏል WHO። አውሮፓ ሀገሮችም ድንበራቸውን እየዘጉ ነው። ስዊድን ገና አልዘጋም፣ ግን አንዳንድ ሬስትሪክሽኖች እያሉ ናቸው። ከ500 ሰው በላይ እንዳይሰበሰብ፣ ስፖርት በሙሉ ዘግተዋል፣ ስፖርት አይደረግም፣ ሰዎች የሚገኙበት ማንኛውም ስፖርት፣ ቲያትር፣ ሙዚቃ ወዘተ ወዘተ ተከልክለዋል። ትንሽ ሽብር ላይ ነው ያለው። ግን የኢትዮጵያ ድምጽ ሬዲዮ ደግሞ ባቅሙ ሽብርና ጭንቀት ዋጋ የሌለው መሆኑንና አደጋውን ለመከላከል መደረግ ያለበትን ኢትዮጵያውያት የሕክምና ባለሙያዎችን እየጋበዘ ለአድማጮቹ መደረግ ስላለበት ንቃቄ እንዲያስረዱ ያደረገ ነውና በተቻለ መጠን እየተሳሰብን ተረዳድተን ችግሩን እንወጣዋለን ብለን እናስባለን። አፍሪካ ለመግባቱ ደስ ይለናል፣ ከገባ ችግሩ ከፍ ይላል ብለን ስለምንፈራ። ለማንኛውም ፕሮፌሰር እጅግ በጣም አመሰግናለሁ መልካም ፈቃድ ሆኖ በዛሬው ዕለት ከጎኖቹ ጋራ በኢትዮጵያ ድምጽ ሬዲዮ አማካኝነት ስለ አድዋና ስለ አባይ ውይይት እናደርግ ስለፈቀዱልን። በመጀመሪያ ፕሮፌሰር የአድዋ ጦርነት ድል ለኢትዮጵያኖች ምንድን ነው? ለጥቁር ህዝቦችስ በአጠቃላይ ምን አይነት ሲግኒፊካንስ አለው? ጌታዬ፣
ሁለት ነጥቦች ነው መናገር የምፈልገው። አንደኛ የሚገርምህ ያን ጊዜ አጼ ምኒልክ ንጉሥ በነበሩበት ጊዜ በተለያየ መንገድ የተለያዩ አድዋ ላይ አብረዋቸው በኋላ የዘመቱት ከሁሉ ጋር የተለያየ ልዩነት ነበራቸው። ግን ይሄ ጦር ሲመጣ ከውጭ ሀገር መጥቶ ዮጋ ነው ሲባል የተጣሉትን ታረቁ። ታርቀው አንድ ላይ ሆነው አድዋ ሄደው ታግለው ይሄ ነው የማይባል ውጤት ዓለም ኢትዮጵያን በጣም ያስነቀ ጥቃት መጡብን ጠላቶች ላይ አደረጉልን እና ይኸውልህ አሁን አገራችን ውስጥ ማይረባ ፖለቲካ ውስጥ ገብተናል። እንትን ብለው የኮሮና ቫይረስ ኦፍ ኤትኒሲቲ ይሄ ዘረኝነት በሃይማኖት በዚህ ፍጹም የማይገባው ነገር ልዩነት በቋንቋ በዚህ መለያየት ለት ሁሉ ኢትዮጵያ ይሄን የመሰለ ሰፊ ታሪክ ያላት እጅም የሆነ ይሄ ነው የማይባል ነው ለዓለም ነግራለው ኢትዮጵያንዝም የሚጠጥና ሁሉ አለ እኛ እናውቀውም አልተማርነውም ግን ሰዎች እንዴት እናንተ ትሸጡናላችሁ ትለውጡናላችሁ እኛ እኮ ኢትዮጵያዊ ነን ኢትዮጵያ ማለት ደግሞ ከእግዚአብሔር ጋር ከፈጣሪ ጋር የተገናኘች ነን እሷ ናት ብዙ በቁርአንም በመጽሐፍ ቅዱስም ውስጥ ያለች እናንተ የታላችሁ እያሉ በደንብ አድርገው መንፈሳዊ ጸጋ ይሄ ነው የማይባል የሰጠች ሀገር ናት ይጠቀም አሁን ይኸውልህ የመጣብን ጣጣ ይሄ ዘረኝና የማይረባ ቁሻሻ ፖለቲካ ሀገራችን ጎድቷታል በጣም እና አድዋ ያስተምራቸው እስኪ ተማሩ የተጣሉ ሲወዳደሩ የነበሩ ነው ራሶች ምኖቹ አንድ ላይ ሆነው በሁሉ ነው በሁሉ ኤሪያ መጥተው አንድ ላይ ሆነው ይህን ማጥቃት ያሉ አንድ ስንሆን እናጠቃለን ማለት ነው ስንለያ ይነጠቃል እና ይሄ አሁን ትልቅ ነገር መማር ያለብን እሱ ነው አንደኛ እሱ ነው ሌላው ሁለተኛው ደግሞ ምንድን ነው የዛን ይሄ ጦርነት በተደረገበት ጊዜ በ1896 ፈረንጆች 11 ዓመት በፊት በ1885 ዓመተ ምህረት ማለት ነው የካቲት አካባቢ ነው 26-18 ይባላል ስክራምብል ፎር አፍሪካ ተብሎ ይሄ አፍሪካን የመቆራረጥ የተቆራረጠችበትና ያን ጊዜ ነበር እና በዛ ጊዜ ትልቅ ድል የተገኘው በአፍሪካ በኢትዮጵያ ነው በአድዋ እና አውሮፓኖች በሙሉ አዘኑ በጣም ነው ያዘኑት ፕሬሱን በዛ ጊዜ ያሉትን ፕሬስ ስማ ይገርምሃል በጣም የሚያስገርም ነገር ነው የተናገሩት እንዴት አድርጎ ይሄ ባርባሪክ ይላሉ ባርባሪክ ያሏቸው አጭቴ ምንልክ እሱም የመራው ጦር እንዴት ያጥቁር የመራው ጦር እኛን ያጠቃናል ክላላ እኮ አውሮፓ በሙሉ ተዘጋል አፍሪካ አደቃችን አውሮፓ ተደቃች ብለው የጻፉት ራሳቸው ናቸው ፕሬሱ የሚገርም ያልጠፋው ኢቭን የዚህ ሀገር እኔ ያለሁበት ደቡብ አፍሪካ ነጮቹ በጣም ተናደዱ እና ያልጻፉት ነገር የለም ታቦ ምቤኪ የድሮ ፕሬዚደንት በ120ኛው እዚህ ነው ያከበርነው እና አብረን ነበር ያከበርነው እና የሚገርም ነገር ነው የፕሬሱ በሙሉ በአለም ፕሬስ ምን እንዳለ ስለ አድዋ ብሎ ሲጽፍ ትልቁ ነገር ያለው ምንድን ነው አፍሪካን ድል እንዳገኘች አውሮፓ እንደተጠቃች ያረገ ታሪክ ማን ነው አድዋ ነው አለ አድዋ ድል የሁላችን ድል ነው የኢትዮጵያ ድል ሳይሆን የአፍሪካ ድል ነው አባለ እና ይሁን አንድ በኩል አውሮፓኖች ያረጉት ምንድን ነው እንግዲህ ወዲህ አፍሪካ ይሄ ድል የአድዋ ድል አስተማራቸው አፍሪካኖች ምንድን ነው እኛ ልክ እንደ አውስትራሊያ እንደ ካናዳ እንደ አሜሪካ ንሂድ ብንል አሁን ግራላ አፍሪካን ንውሰድ ንብረት ያለው ብዙ ንብረት ያለበት እዛ ነው መውሰድ ያለብንም እሱ ነው ግን እሱን እንዳንወስደው አረገናው ደዋ ይሄን አረገና አሉትና በጣም የሚገርም ነገር ነው ትልቅ ታሪክና ሁለት ነገሮችን እንማርበት አንደኛ እኛ አንድ እንድንሆን እንዳንከፋፈል ኢትዮጵያዊነታችንና በአፍሪካዊነታችን በሰው ተባባሪነታችን አምነን ወደፊት እንድንሄድ የሚደርስብንን ችግር ሁሉ ደንብ አድርገን እድህነት ከዚህ ስራ ከማጣት በሁሉ አንዳንዱ ሀብታም ሆኖ አብዛኛው ደሃ የሚሆንበት ሁኔታ በዚህ አይነት የፖለቲካና ኢኮኖሚ ፍራት ወጥተን ሀገራችንን ትልቅ መንፈሳዊ ጸጋ ሀብት እንዳላት ሁሉ ይሄውም በዚህ በቃውም በሁሉም ነገር ጸጋ ኖሯት ህዝቡ በጤና እንዲኖር እንድናረጋው እናርግ። ሌላው ይሄ ያልኩ ነው። አፍሪካ ደረጃ አፍሪካዊነቱን በሙሉ ጥቁሩን ህዝብ በሙሉ ማጥቃት እንችላለን አውሮፓን አሉ። አውሮፓኖች ራሳቸው ተጠቅተናል በአድዋ ብለዋል። እኔ ይሄን አላልኩትም ራሳቸው ነው ያልኩት። ያሉት ፔትሩ ሁሉ ከፈለክ እንትኑ ለልክል ይችላል በደም ሰው ቢያነባው ጥሩ ነው እና በደም ባርገው እንደውም እኛ ያሰብን ነው የ125ኛው አድዋ በደም ቢከበርልን ማለት ነው ነገር በደም ባርገንና ክብረው አንድ ላይ ሆነን አረግ ያለም እኛ ያሰብኩት ምንድነው ሃንድቡክ ኦን አድዋ ብለን ቪክቶሪ ብለን ይሄን ያልኩህን ነገር ጥሩ አርገን ጥሩ ጽሁፎችን ከዚህ በፊት አርገን ነበር። የኛ ጀርናል አለን ኢትዮጵያን ኤሌክትሮኒክ ጀርናል ኢኖቬሽን ኢንፎርሜሽን ማነው ሪሰርች ኤንድ ኢኖቬሽን ፎርሳይት እሱ አውጥተን ነበረ። እኔ ከልጄ ጋር ነበር ያወጣሁት። ልጅ አለችኝ ደስ የምትል ልጅ አደይ ደሳሉ ትባላለች ሙጬ እና እሷ ጋር አብረን ሰራ ነው እና አሁንም እነሱንም ኢንካሬጅ ማድረግ አለብን። ይሄ ወጣት ልጆችንም ትርም ባርገው እንዲገቡበት እንዲያውቁት ይሄን ታሪክ ማድረግ አለብን። አንደኛ መጽሐፍ እንደማውጣት አለ። ሌላው ያሰብነው ምንድነው በ125ኛው እንትን አቋቋምን። አሁን እዚህ ስናደርገው 124ኛው ላይ እዚህ ደቡብ አፍሪካ በጣም ነው ያከበርነው ተዋገን ጀመሪያ እንዴት አከበርነው መሰለህ እንትን ላይ ጆሃንስበርግ ጀመር ከዛ እንትን ማርች እናርጋልና ወደ እንትን ሄድ ወደ ኬፕ ታውን ሄደን እዛ የኛ ያሉ የሳውዝ አፍሪካኖቹ በጣም የሚገርም ነው እንዴት አድርገው ኢትዮጵያን በጣም የሚወዱና የኢትዮጵያን ዝም ሙመንት ያልኩህን በጣም ጠንካራ የነበረው አሜሪካ ካሪቢያን ላቲን አሜሪካም ነበር በጣም ግን ኃይለኛ የነበረው በሳውዝ አፍሪካ እኛ ጋር ነበር። ደቡብ አፍሪካ ይሄ ነው የማይባል ነበር እንቅስቃሴ። ይሄ ራሱ አፍሪካን ናሽናል ኮንግረስ የነሱ ፓርቲ የመጀመሪያው ፓርቲ የተቋቋመው በኢትዮጵያኒዝም ነው እና ብዙዎቹ ይህን የሚያውቁት አሉ እና የሚያውቁት በሙሉ አብረው መጡ። አድዋን እንደ ትልቅ ነገር አድዋ በኋላ ደግሞ 1896 ዓ.ም 5 እና 6 ወር በኋላ የሁለተኛ ኢትዮጵያ ማኒፌስቶ ብሎ አወጡ። የመጀመሪያው ማኒፌስቶ 1929 ዓ.ም የወጣውም የት ነው አሜሪካ ነው። ቀጥለው እነሱ እዚህ ደቡብ አፍሪካ አደረጉት አወጡ ሁለተኛው ማኒፌስቶ። አሁን የሚቀረን ምንድነው ይሄን ሁሉ በደንብ ተነጋግረን ሶስተኛው ማኒፌስቶ አንድ ላይ ሁሉ እንተባበርና እዚህ በ125ኛው ሶስተኛው ማኒፌስቶ እናውጣ። የኢትዮጵያ ማኒፌስቶ ብለን የኢትዮጵያን ፍልስፍና የመንፈሳዊ ጸጋ ለዓለም ለተጨቆነው ህዝብ፣ ለተቸገረው ህዝብ፣ ለተሸጠው ህዝብ፣ ለእቃ ለሆነው ህዝብ ሰብአዊነት የሰጠች እንድንያሉት በቀጥታ ከእግዚአብሔር ጋር እንድንገናኝ ከክርስቶስ ጋር እንድንገናኝ ያደረገችን ኢትዮጵያ ናት ያሉ እና ሰብአዊነት ሰጠችን፣ አፍሪካዊ እንድንሆን አደረገችን፣ ከእግዚአብሔር ጋር አገናኘችን ብለው ነው እንደ እንትን ያደረጉት እና ትርጉም እና ቤተክርስቲያን ገብተው ኤሶች የነጭ ኤሶች እናንተ ሉሲፋየር ሰይጣን ሲላቸው ምን አሉ አላቸው? አይ ለብቻ ቤተክርስቲያን እናቋቁም እናንተ እንድምትሉን ከሆነ ወይ እንደሷ አትበሉን ብትሉን ከሆነ ግን ቤተክርስቲያን እናቋቁም። አይምዲ ሲሏቸው የኢትዮጵያቸው ሳውዝ አፍሪካ ብለው አቋቋሙ። እዚህ ደቡብ አፍሪካ ነው የምልህ። አሁን በዚህ በጠቅላላ ስታየው በሙሉ ይሄ የኢትዮጵያን ህዝብ የሚባለው እያገሩ ነው ያለው። እኔ እንዴት ብዬ ልንገርህ፣ ዌስት አፍሪካ አለ በሁሉም ሳውዘርን አፍሪካ በሁሉም እና እዚህ በደቡብ አፍሪካ ብቻ ወደ 6000 ቤተክርስቲያኖች ነው ኢትዮጵያን ቸርች ስለቋቋሙት። አሁን ስትሄድ ይሄ ፖርት ኤሊዛቤት የሚባል ቦታ አለ የቦታው ስትሄድ በሙሉ ምንድነው ሃይማኖታቸው ስትል ኢትዮጵያን ነው የሚሉት እና ጠቅላላ ደስ የሚል ነገር አለ። እና እኛ ያሰብነው ምንድነው እዚህም የአጼ ምኒልክ ሀውልት ሚዚየም እንደዚህ ነገሮች ብዙ ነገሮችን በ125ኛው ለማቋቋም ብንሞክር እና ሁላችን ተባብረን ደግሞ እና እኛ ምን አቋቁመናል መሰለህ ማለት እኔ ሰጀስት ያደረኩላቸው ተቀበለው ታለዚ ያሉት ማክሱስ ማረክ ለምን አድዋ ግሬት አፍሪካን ቪክትሪ አሶሲኤሽን አጋባ እለን ለንጋባ ማለት ነው። አንድነት እስኪን እንትን ባል ብለናልና እንግዲህ አደረሃን እናንተም ተታተፉበት አንድነውን ሁለት አንድነውን አደረሃ። እሺ
በጣም ቆንጆ ሐሳብ ፕሮፌሰር። የዚህ የኢትዮጵያን ቸርች የሚለውን እንኳን ቀደም ብሎ ሰምተን ነበር ሳውዝ አፍሪካ ውስጥ እንዳሉ ቤተክርስቲያኖች ኢትዮጵያን ቸርች የሚባሉ አሁን እርሶ እንደሚሉት በሌሎችም አካባቢዎች አሉ ነው የሚሉት። ይሄ እንደዚህ ከሆነ የአድዋ ድል ይሄን ያህል ትልቅ ከሆነ በአለም ደረጃ ከኢትዮጵያኖች አልፎ ለጥቁር ህዝብ መኩሪያ ከሆነ ለመሆኑ የአድዋ ጦርነትን ድልና ድል ያደረገውን መሪ አጼ ምኒልክን እኛ ኢትዮጵያኖች በሚገባ እናከብራቸዋለን? ተገቢውን ቦታ ሰጥተናቸዋል? ለዚህ ለሁለቱ ለመሪውና ለድል አድራጊውና ለድሉ ለራሱ ተገቢውን ቦታ ሰጥተናል?
አይ እንዴ አትክትሩ ጥያቄ ነው የጠየቀኝ። እግዚአብሔር ትልቁ አሁን ያለው ምንድነው በአለም አጼ ምኒልክን እንደሳቸው አይነት መሪ የለም ያሏቸው እኛ አይደለንም እኛ ሰው እነ ፕሬዝዳንት ኬኔዲ አሜሪካ ፕሬዝዳንት አሽራፍ የፈረንሳይ ፕሬዝዳንት ሙአመር ጋዳፊ በጣም አሚን በጣም እኔ የሚያሳዝነኝ እሱ አሟሟት በጣም ያሳዝናል። ያ እሱም ለአፍሪካ ያላረገው ነገር የለም። አረብ አትበሉኝ አፍሪካዊ ነኝ ብሎ ይሄው ትልቅ ነገር አርጓል። ጎልድ እንትና ተጠራቅሞ አውሮፓኖች ዩሮ ከፈጠሩ እኛም አፍሮን እንጽሩ ለከረንት ሁሉ ሲያረግ ይሄን ማረጉን ሲያዩ አስገደሉት። ያው እንደምታውቀው እና መከራውን ያው እኔ አሁን አገሪቷ መከራ ላይ ያለችው በጣም ያስደንቃል። የሚያሳዝን ሁኔታ ነው ያለው በጋዳፊ ላይ ያለው ነው ምል ግን እሱ ቤቱ የፎቶ የነበረው የአጼ ምኒልክ መሪዎች ነው ምል እንደ እንትን አድርጎ በጣም ነበር የሚያጠብራቸው። ምክንያቱ ይህ ነው በዚህ በአፍሪካ ድል ብሎ ስለሚያምን እና ሌላውን ስታይ በሌላው አንጻር ስታየው እንዴት ብዬ ልንገርህ ስለ አጼ ምኒልክ ጠላቶቻቸው ብቻ እንግሊዝ ሰው ነው ራሱ የጻፈው። እንደ ምኒልክ አይነት መሪ አይቶ አይታክም። የአውሮፓን የሚያፈራራ ያስደነገጠ መሪ በአፍሪካ ተፈጥሮ አያውቅም እንደሱ ያለ ተብለዋል።
እንዴ ፕሮፌሰር ላቋርጦትና እንደውም እኮ በዚህ ባድዋ ድል ምክንያት ጣሊያን ውስጥ ብዙ ችግሮች የተፈጠረው ነበር። ጠቅላይ ሚኒስቴሩ ስልጣኑን ለቀቀ እንዲለቅ አደረጉት። ህዝብ በፓሌርሞ በናፖሊ በተለያዩ ቦታዎች ቪቫ ሚኒሊክ ቪቫ ጣይቱ እያለ ሰላማዊ ሰልፍ አደረገ። ማአት ነገር ተደርጓል። በቀላሉ የሚታይ አይደለም።
አጣም አንደሱ እየተደረገ ነው። ኢቨን አሁንም ቢሆን ይሄ ግሎባል አላያንስ ፎር ጀስቲስ ቢል አለ።
ኦኬ
ይሄ ግራዚያኒ ሃውልት አቋቁመው ግራዚያኒ ሃውልት እንዲፈርስ ሲያደርጉ የጣሊያኖችን በጣም ረድቶናል። መቼ ነው ማለት በጣም ደስ የሚል እርዳታ ነው ያደረጉ። እና ቶኪዳን ያለማየው እነዚህ ሁሉ በጣም ታገሉ። አሁን ይኸውልህ እሱ ብቻ ሳይሆን በዚህ በካቲቱም ጊዜ ሮም ሰልፉ ሊያረጋሉ ምን ያረጋሉ አብረውን ጣሊያኖች ነው የሚለው። ኮሎኒያሊዝም የሚቃወሙ ጣሊያኖችም እኛ ጋር አሉ። አውሮፓኖችም ኮሎኒያሊዝም የሚቃወሙ ጥሩዎቹ ከኛ ጋር ነው የሚሆኑት። ግን አብዛኛው የምታየው ምንድነው በመጠቅላላ ያለው የምታየው የዌስተርን ያለው የምዕራቡ እንትን ያለው ሜንታሊቲ እንትን ነው የቅኝ አገዛዝ አይነት ሜንታሊቲ ነው ያለው። አሁን ስታየው ፈረንሳይ ራሱ ወደ 15 ሀገሮች እነሱ ነበር የሚገዟቸው 15 ሀገሮች ናቸው ኮሎኒያል ታክስ እነሱ እስካሁን ድረስ ይወስዳሉ። 500 ቢሊዮን ነው እያመቱ ዶላር የሚወስዱት። እና ለምሳሌ ቶማስ ሳንካራ ኮሎኒያል ታክስ ይቁም ሲል አስገደሉት በራሱ
ወታደር
ራሱ ጓደኛ ነው አርጋለሁ አገልግልና ቴንስ ታይም እንደነው ስቲል አሁንም ቢሆን አፍሪካ ትልቅ ችግር አለብንና ያድዋ ድል አሁንም መኖር አለበት።
ያድዋ ድልን መድገም አለብን ካሉ አይቀር ፕሮፌሰር ያድዋ ድልን መድገም አለብን ካሉ አይቀር የአጼ ምኒልክን ትልቅነት የአጼ ምኒልክን የኮሎኒያሊዝም ጣልዋና ጣላትና አሸናፊ መሆናቸውን ተቀብለን ያ እንዳለ ሆኖ ያድዋን ድል መድገም አለብን ካሉ አይቀር ሁልጊዜ ስለ አያት ቅድማያቶቻችን በምኒልክ አስተባባሪነት በምኒልክ መሪነት ያደረጉትን ያድዋን ድል እድሜ ልካችንን እያነሳን ከመንሄድ ከምንኖር እኛም ራሳችን አድዋን ድል መስራት አለብን በሰላሙም ጊዜ የሚሉ አሉና እስቲ ወደዛ ልውሰዶት። አሁን ብዙ ሰዎች ምንድነው የሚሉት ብዙ ታዛቢዎች ኢትዮጵያኖች ያድዋን ድል በጦርነት የተገኘውን ያድዋን ድል በሰላማዊ መንገድ ድል ማድረግ የሚችሉበት ሁኔታ ተፈጥሮላቸዋል። በአባይ ድልድይ ጥያቄ ላይ በአንድ ሆነው የኢትዮጵያንና የኢትዮጵያኖችን መብት የሚያስጠብቁበት ሁኔታ ተፈጥሯል ይላሉ። ወደ አባይ ልውሰዶት እርሶ እንዴት ያውታል?
በጣም ጥሩ ጥያቄ ነው እና ጥሩ ሐሳብ ነው። የአባይ ድልን እንቀጥለው አሁን ደግሞ ህዳሴው ግድብ ላይ ያደረሰብን ችግር መፍትሄ የምንሰጥበት አድዋ ድል መንገድና መንፈስና እዛ ጥንካሬ አብረን ስንተባበር ስንተማመን አብረን ስንሰራ ነው የሚለው በጣም ጥሩ ሐሳብ ነው። አንድ ካልሆነ አሁንም እንደገና ችግር ውስጥ እንገባለን። አሁን ትልቁ ችግር እነዚህ ነው ማለት ትልቁ ችግር አሁን እነዚህ ግብጽና ሱዳንና ኢትዮጵያ አንድ መሆን ነበረባቸው። ምን ቃወመው የውጭ ሁሉ ለነሱ ኢትዮጵያ አከራውን አይታ ነጻ ሆና ኖርለች ማለት ነጻነት ሲባል ይውል የታገሏትም መከራውን የሚያሳሏት ግን እንኳን አልተጠችም በሙሉ ማለት ነጻ ሆና ኖርለች። ግን ማን ነው ስንት ነው እንትን ያላት እንግሊዞች ምኖች ሁሉም በየቦታው እንትን ብሏት ሱዳንን ሰዎች እንደዚሁ ችግር ውስጥ ገብተዋል። ከዚህ ከኮሎኒያሊዝም ለመውጣት በአድዋ መንፈስ እነሱ እንዲገቡ እንድነበር አብረን እንዴት መንገድ መላፈልገን እንዴት አድርገን እንትን ይነው ዳም ግድብም ለመስራት አዲሴውንም ለመስራት ሁሉንም ለማድረግ አስዋም ዳምን ለመስራት ኢትዮጵያን ሳያስገቡ ምንም ሳይነግሩ ምን ሳይሉ ሌሎችንም ዳሞች በየጊዜ ሲሰሩ ውሃውን በፈለጉት መንገድ ሲጠቀሙ ውሃውን እንዲያውም ለገልፍ ሀገሮች ሁሉ ለመስጠት ከእስራኤል ከሁሉ ጋር ከማድረግ እንዴት አድርገን ከኢትዮጵያ ጋር መጀመሪያ እንስማማ እንተባበር ማለት ነበርባቸው አላረጉም። ብታየው የግብጽ ትልቁ ችግር ምንድን ነው? ኢትዮጵያን እንዴት አድርገው አዩት? ይሄ አብዛኛው ውሃ ወደ 86% ውሃው እዛ ስለሚመጣ ምን አሉ እንዴት አድርገን ይችን ሀገር እና ድክማት ነው ያሉት። እና ይወለ ድካሙ የተጀመረ መስለ እንግሊዞችም አብረዋቸው ነበር መጀመሪያ እንግሊዝ ግብጽ እንዳያዘው ጊዜ በኋላ ግን ይወለ ኢቨን ኤርትራ እና ኢትዮጵያ እንዲለያዩ እንቅስቃሴው የተጀመረው የት ነው? ኤርትራን ሊብሬሽን ፍሮንት የተቋቋመው የት ነው? ሲክ በዛ ጊዜ በግብጽ ነው። እኔ ሄጄ አይቼዋለሁ ለሃራም ዩኒቨርሲቲ የሚባላል ግኔዛ ካይሮ ዩኒቨርሲቲ 2003 ብዙ ጊዜ ሄጃለሁ ብዙ ጊዜ ሌክቸር ሰጥቻለሁ እጭ ናይቻቸዋለሁ ነው ብዙ ጋር ነጋገር ያለው ልጅ ነው ተማሪዎች ጋር ከሁሉ ጋር እና ምን ሰው እውነት ለመናገር ትሪክ ሲያደርጉ በጣም ጥሩ አድርገው ነው ትሪክ የሚያደርጉ ሻይ ሲሰጡ ምን ሲሉ መንገድ ላይ ስትሄድ ታክሲ ድራይቨሩም እኮ የሚገርም ነገር እኮ ነው ትፈልም አይልም የሚገርመኝ ነው ግብጽ ላይ ያገኘሁት ነገር ነው ብለህ አሌክዛንድሪያም ሄጄ ነበር በየቦታው ግን የሚገርመህ ተሁሉ የገረመኝ እዛ ስብሰባውን አሳየኝ ሰው ግብጻዊ ነው ጥሩ ፕሮግሬሲቭ ነው በጣም ጥሩ ወዳጅ ነበር እና ያው ለማሞ እዚ ነው ኤርትራ ሊበሬሽን ፍሮንት መጀመሪያ ተሰባ ያደረገው ብሎ አሳየኝ። ፈታውን ነው ማለት እና ስታየው ምንድነው አሁንም ስታየው እኛ ልዩነትን ማምጣት ኦኤልኤፍን ኦሮሞ ሊበሬሽን ፍሮንትን የተለያዩ እነኚህ ይሄ እኛ ሀገር ፖለቲካ ውስጥ ምልጭምቅልቅ ያለ ፖለቲካ ነው ያለው ያ ፖለቲካ ውስጥ ያለው ይሄን የማትለው ዲቪዥን ላይ ማነው ይሄን እንትን የሚያደርጉት ኢትዮጵያን ለማድከም ዊክ ለማድረግ በሚል እዛ ውስጥ ገቡ። ለምንድን ነው ግድቡ የተሃድሶ ግድቡ እንዴት አድርገን እኛ እንትን እንዳንል በደንብ በጊዜው እንዳይሰራ ይኸው ሶስት አመት በፊት ነበር ማለቅ የነበርበት እስካሁን አላለቀም። አሁንም እንደገና እንዳያልቅ የሚደረገው ነገር የለም እና አይ ቲንክ ይሄ ነገር መላ ያስፈልገዋል። ትልቅ መላ አንተ እንዳልከው አድዋ እንደገና መምጣት አለበት። የአድዋ መንፈስ የአድዋ መንገድ ያው በአድዋ ግማሽ ቀን ያጠቃ ነው። አሁን ደግሞ ህዝቡ አንድ ከሆነ ተለያየ መንገድ ካልተለያየ ድምጾችንም ደንብ አድርገን እናጥቃቸው ምናምን ነገር አይደለም እንዲገባቸውና ምንም ችግር የለውም። እኛ ግድቡን ታድሶ ግድቡን ስለሰራን እነሱ አይጎዱም እንዲያውም ይጠቀማሉ የሚለው እንዲገባቸው ምክንያቱም እስካሁን ድረስ የገባቸው ነገር የለም። ናስር ከአዳት ከሞሲ ከሁሉም አልሲሲ ሁሉም ሙባረክ ሁሉም እነዚህ መሪዎች በሙሉ ስታያቸው የፖለቲካ መሪዎቹ ስነ ስርዓት ገብቷቸው ተረድተውት ተሐድሶ በደንብ አድርገው እንዲጨረስ አልፈልጉም። የሚሄዱበት መንገድ ይሄ አለ አይደለ የቂንግ ገዢዎች የሚሄዱበትን መንገድ እንዴት አድርገን ኢትዮጵያኖችን ከፋፍለን እናድክማቸውና ሲደክማቸው ውሃው ይሄ ተሐድሶ እንዳይጨረስ እናደርጋለን የሚል ያላቸው ከዚህ ምንወጣው አንተ እንዳልከው ጥሩ አድርገን የገለጽከው አድዋ በመንፈሳዊ በሰላማዊ መንገድ እንዴት አድርገን እንደገና የአድዋን መንፈስ የአድዋን ድል ግድቡም ላይ እናምጣው የሚለው በጣም ጥሩ ሀሳብ ነው። እንዲያውም ይሄ ስብሰባው የነበረው አይተህ እንደሆነ የመጨረሻው ስብሰባ የኢትዮጵያ መንግስት አለመሄዱ በጣም ደስ ይላል ያደረጉት የኢትዮጵያ መንግስት እዚህ እኔ በጣም አመስግኛቸዋለሁ አለመሳተፋቸው እና ደግሞ ትክክልም አይደለም መሳተፋቸው። ለምን ብለህ ብትለኝ መጀመሪያ መሄዳቸውም እዛ ውስጥ አይገባኝም። መጀመሪያ አሜሪካኖችን እና ወርልድ ባንክን እና ኤምኤፍ እነዚህን የትሬዥሪ ምኑን የአሜሪካውን ያመጡት ግብጾች ናቸው። ኢትዮጵያኖች አይደሉም። ግን ኢትዮጵያኖች እሺ ማለታቸው ነው። እኛ መንግስት እሺ ማለት አልነበረበትም ከመጀመሪያው ነው ማለት። እሺ ካሉ በኋላ ደግሞ መጨረሻ ጊዜ ነገሩን ሲያዩት የለም ብለው መውጣታቸው በጣም የሚያስከብራቸው ነው። አሁን ሁላችን አንድ ነን። መንግስትም ሁላችንም በዚህ ጉዳይ ላይ ምንም ልዩነት ቢኖረንም አንድ ሆነን አድዋ መንፈስ እንትን በላቸው ማለት ይሄን ነገር ተሐድሶ ድቡ በደንብ እንዲያልቅ ስነጥራት እናርገው በጥሩ ጊዜ አስጥክ እናርገን እናርገው ነው ምለው። ይሄን ማናረከው ከሆነ ትልቅ ይሄ በፖለቲካ በምን በፓርቲ አሁን ደግሞ ምርጫ ምናምን የሚባል ነገር አለ በሱ ሀገራችን እንዳትጎዳ በጣም አርገን በርትተን ይሄን ምክር ሁሉ ብንሰጥና እና እንዲገባቸውና ይሆን ጥሩ ነው። ይሄን መንግስትን ያደረገውን አቋም በደንብ አርጎ አጥሎ እንዲያውም ይሄ ጉዳይ 2015 ዓመተ ምህረት ውሳኔ ተወስኖ ነበር ሶስቱ ሀገሮች እና ምንም ሌላ የሚገባበት ምክንያት የለም። ሶስቱ ብቻ ሀገሮች ናቸው እንደገና ሱዳን ግብጽና ኢትዮጵያ ካስፈለገ ሌሎችም ሪፓሪያን የሚባሉት 11 ሀገሮች እነሱ ከአንድ ላይ ሆነን ይወስን። የውጭ ሀገር ኃይሎች ራሽያ፣ ቻይና፣ አሜሪካ አያስፈልጉም። አውሮፓ ዩኒየን፣ ጀርመኒ ሁሉም አያስፈልጉም። እንርዳቸው የሚሉት ነገር ካለ ተስማምተን እኛ ተስማምተን እንዴት እንደሚረዱን ነው ተነጋግረን እኛ የወሰንነውን ነው እነሱ መደገፍ የሚችሉት። እነሱ የደግፈው እኛን መከፋፈል የለባቸው። ብዙ ጊዜ እንታየው ይሄ እርዳታ ሲሰጡህ ይከፋፍሉ ነው እና እርዳታው እርዳታ እንዳይመስል እርዳታው አንዳንድ ጊዜ ጥፋት ነው እና ስለዚህ አሁን ይሄ 5 ቢሊዮን ብር ምናምን የሚለው መስማው ነገር አለ ትራምፕ ይሄን አደረገ ወልድ ባንክ 3 ቢሊዮን ምናምን የሚለው ብር አይደለም ዋናው ዋናው ስራቱ ምንድነው አንተ እንዳልከው ዋናው ጥሩ እድል አድዋ መንፈስ ማድረግ ነው ለሱ በገንዘብ አይደለም እናደርገው መጀመሪያ ራስህ ገንዘቡን አምላክ ብሎ ህዝቡ በሙሉ እናወጣለን ብሏል እና ያወጣ ነው 12 ቢሊዮን ብር የኛ ህዝብ የደሃ ህዝብ አይገርምህም አውጥቷል እና የህዝቡ አይደለም ችግር ችግሩ ምንድነው ስርዓቱን እንትን እዛ ላይ ያለው ችግር እዛ የሚሰሩትና የውጭ እጅ መግባቱ ነው እና ይሄን እንደምንም ብለን እናስተካክለው በጣም ጥሩ ነው ብየን ማምነው እና እንግዲህ አድዋ ድል ተሐድሶ ለግድቡም ይሁን ብለን አግባር ላይ እንድንሰራው እስኪ እንተባበር እንተማመን አብረን እንስራ
ፕሮፌሰር ጅግ በጣም አመሰግናለሁ አንድ 10 ደቂቃ ያህል አለችኝ እሷን 10 ደቂቃ ፈጠን ብለን እንጨርሳት እንተከምባትና ይሄንን ድል በተመለከተ እንዳሉት መተባበሩ ትክክል ነው የኢትዮጵያ መንግስትም መጀመሪያ መግባቱ እዚህ ድርድር ላይ ትክክል አይደለም ብለዋል ብዙዎችም የጨነቀው እርጉዝ ያገባል የሚል ሁኔታ ነው ያዩት መጨረሻ ላይ ግን ጥለው መውጣታቸው ደግሞ ብዙውን ኢትዮጵያዊ አስደስቶታል በሀገሩ መሪዎች እንዲኮራ አድርገውታል በዚህ ጥያቄ ላይ ማለቴ ነው አሁን የሚሰማው ወሬ ደግሞ እርሱ ያነሱት እዚህ የገንዘብ እርዳታ አለ ወደ 5 ቢሊዮን እንሰጣለን የዓለም ባንክና አሜሪካ በተለይ የሚል ዜናዎች እየተሰራጩ ነው ይሄ ነገር ከየት መጣ ይሄ ነገር ለምንድን ነው አሁን እንትን ይዋለው በዚህ ላይ ደግሞ አንዳንድ ታዛቢዎች እንደሚሉት ከሆነ ትራምፕ ይሄንን ነገር የሚገፉበት ዋናው ምክንያቱ ምንድነው በመካከለኛው ምስራቅ ላይ በልጃቸው ባል በኩል የቀረበውን የእስራኤልና ፓለስቲናውያን የማስታረቁ አርስት ላይ ያቀረቡትን ጥያቄ የአረብ መንግስታት ስላልተቀበሉት ግብጾች ያንን ተቀብለው ለአረብ መንግስታቶቹ ላይ ጫና እንዲያደርጉና ትራምፕ ሐሳባቸው ጸድቆ ስራቸው በሰላም ሐሳባቸው ጸድቆ ስማቸው የመካከለኛው ምስራቅ የሰላም አባት እንዲባሉ እድሜ ልካቸውን ያንን ስለሚፈልጉ ለግብጽ ያደላሉ የሚሏሉ ጥያቄ በደም ገብቶት ከሆነ አጠራርገው ስለነዚህ ነገሮች የኢትዮጵያ መንግስት ይሄን 5 ቢሊዮን የሚሰጠውን እንዴት ማድረግ ይችላል?
እሺ ግዜስተ ትራምፕ እንግዲህ የሰላም በፓለስታይን እና በእስራኤል ሰላም የሚለው ምንድነው እንግዲህ ሜቢ ኖቤል ፒስ ፕራይዝ የኛ ፕራይም ሚኒስተር ሲያገኝ ለቀና እንግዲህ በዚህ መንገድ ይሰጥኛል ብሎ ሊሆን ይችላል የሚታወቃል
ብሏል
ግን በገንዘቡ በኩል አይንደው በቀልድም ልናገር ብዬ ነው ግን ዋናው ግን በጣም ኢምፖርታንት ነገር ያልከው የትራምፕ 5 ቢሊዮን ሰጠን አልሰጠን ወርልድ ባንክ 3 ቢሊዮን ሰጠን አልሰጠን ከግድቡ ታድሶ ጋር አይሄድም ከድሮ ፕራይም ሚኒስተር መለስ ዜናዊ እኛ እንስራው ነው ያለው ራሳችን እንክፈል ራሳችን የራሳችን ኢንጂነሮች ስሩት ነበር ሀሳቡ የግድቡን አትሊስት በጥሩ ሀሳብ ነበር እውነቴን ነው የምልህ እኛ እንስራው ማለት የራሱ ህዝባችን እንስራው ነው የሚለው አሁንም ቢሆን እኔ የሚመስለኝ ነው የምልህ የቅድም እንደተነጋገር ነው የባዶዋ ብለናል አሁንም የውጭ ሀገር ገንዘብ አያስፈልገንም እኛ ራሳችን ሁላችን በየወሩ ደሞዛችን ሙሉ እያወጣን ህዝቡ በሙሉ ነው የምልህ የሚከፈለውን ከፍለን አዲስው ይሰራ እኔ አስተያየት ነው የምልህ
በጣም ጥሩ
መንግስት ጥሩ አገን ይሰራል ይሄ የብድሩ ነገር በብድሩ መንገድ መጀመሪያ የተባለው አሜሪካ ሚዲየተር ሆኖ ይግቡ ነው የተባለው እንዲያው መጀመሪያ ኦብዘርቨር እንዲያው እንዲመለከቱ ሶስቱ ሀገሮች ይነጋገሩ ከዛ ደግሞ ችግር ሲደርስባቸው ምክር በኋላ እነሱ ጻፉት እንትኑ የሚፈረመው ይሄን የሚገርም ነገር ነው። እዛ ድረስ እንትና ይሄን ካልፈረማችሁ ደግሞ ግድ
ውሃውን መሙላት አትችሉም።
ያትረጀው መሙላት አትችሉም አለ እና ይሄ በጣም የሚያሳፍር የኦልሞስት በአድዋ ቀን እዛ ጥልቀን ይሄንኛ መስማት በጣም በጣም ነው የሚያናደው። ልንገርህ መቼ ነው ማለት እና ኢትዮጵያ እዛ ውስጥ መግባት የለበትም። አንድ እንሆንና በምንችለው መንገድ የሚሰሩትን የኛ ኢንጂነሮች አሉን፣ ምንም ችግር የለውም። በውሃ በኩል ያሉ እነሱ በእነሱ በኩል ደም ገብተው ነገሩን እንጨርሰው፣ ገንዘቡንም ራሳችን እንክፈለው እንደተባለው በመጀመሪያ በወጣው መንገድ ይሄድ ይቀጥል። እንደሱ ብናደርግ ጥሩ ነው የምለው። የእነዚህ እርዳታ እንሰጣችኋለን ወይ እናበድራችኋለን የሚለውን እሱን እዚህ ውስጥ አይገባ ጥሩ ነው የምለው። በሌላ መንገድ ሊበዳደሩ ይችላሉ፣ ግን በግድቡ ጋር መያያዝ የለበትም ብዬ ነው የማምነው። ይህን ያለፈው ጊዜ መንግስት እንዳደረገው ስብሰባውን ገብቶ ስብሰባውን አልሄድም እንዳለው አሁንም ገንዘቡንም አይ ከግድቡ ጋር አላያይዘውም ብሎ መግለጫ ቢያወጣልን በጣም ደስ ይለኛል።
ፕሮፌሰር፣ ምናልባት በተለያየ መንገድ በተዘዋሪም ሆነ በምንም ይሄ መልእክት ይደርሳቸዋል፣ የዚህ የህዝብ አመለካከት ነው ብለው ይቀበሉታል ብለን ተስፋ እናደርጋለን። በመንግስታችን በኩል ይሄንን በተመለከተ ደግሞ ለህዝባቸው በቅርቡ ያሳውቃሉ። ምክንያቱም ይሄ ወሬ ህዝቡን ግራ እያጋባው ነው ወይንም እያስደነገጠው ነው። በገንዘብ ሊገዙን ይሞክራሉ ወይ የሚለውን ግልጽ ማድረግ አለበት ብለን እንገምታለን። ለህዝብ የቆሙ መሆናቸውንም በዚህ ጥያቄ ላይ ለህዝብ የቆሙ መሆናቸውንም ያሳዩበታል ብለን ተስፋ እናደርጋለን። የኢትዮጵያ ህልውና በገንዘብ አይሸጥም፣ አይለወጥም። ወላጆቻችን፣ ቅድመ አያቶቻችን፣ አያት ቅድመ አያቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ያቆዩልንን ሀገር በገንዘብ አዲስ መንግስት ሊቀይረው እንደማይችል እንተማመናለን። እንግዲህ ጌታዬ፣ በመጨረሻ የሚናገሩት አጭር መልእክት ካለ ያስተላልፉና ልሰናበትዎት።
ያ ዋናው የጠየቀኝ ነበረ፣ ይኸውም ምንድነው ራሳቸው ይሄ ስለ ግድብ ጉዳይ የተለያዩ ሀገሮች ችግር እንዳለና እንዴት አድርገው በተለይ ለምሳሌ የሚገርመኝ አሜሪካ ነው። አሜሪካ እና ሜክሲኮ የኮሎራዶ ሪቨር ወንዝ እሱ ይሄዳል፣ ከኮሎራዶ ጀምሮ ከካሊፎርኒያ ድረስ ይሄዳል በሜክሲኮ እና ሰባት ስቴቶች አሜሪካ እርስ በራሳቸው አይስማሙ እና እንዲስማሙ የሆነ እንትን አውጥተዋል ነው ኢንተርናሽናል ቦርደር አግሪመንት እንዴት አድርገን እናርግ ምናምን የሚል በሚል ነገር አውጥተዋል። ምክንያቱም የሚገርም ነው ይሄን ሁሉ እያደረጉ ማለት ለምሳሌ ልክ እንደ ኢትዮጵያ ካሊፎርኒያን ይከሷታል። ካሊፎርኒያ ይላሉ ካሊፎርኒያ ያሏትን ንገር በእንግሊዝኛ የሚሏትን things have not changed, what remains the same is that California was a problem back then and the California is a problem now. አብዛኛው ድገት ያለው ካሊፎርኒያ ላይ ነው ከሌሎች ሀገሮች እና ብዙ ጊዜ መጠቀም የምትፈልገው ውሃውን እሷ ናት እና ግን ምን ትከፍላለች ምን ትሰጣለች ነው የሚሉት እና እርስ በራሳቸው ስቴቶቹ ሰባቱ ስቴት እንዲከፋፈሉ እና እንዲነጋገሩ አድርገው አሜሪካኖቹ ራሳቸው ይሄን አድርገዋል። ይሄን ካረጉ ነው ማለት ራሳቸው እኛ ጋር መጥተው በግብጽና በሱዳንና በእኛ ማዕከል ገብተው ኢቭን የራሳቸውንም ያደረጉት እንዴት አድርገው ራሳቸው አሁን እንትን አድርገውታል መልስ አግኝተውለታል በማዕከላቸው። ካሊፎርኒያ ችግር ናትም ቢሉ ይሄ ቅድም ያልኩህን እሱን አምጥተውለታል። ግን የሚገርም ወደ እኛ ሀገር መጥተው ግን የሚሰሩት ስራ ልዩ ነው ሙሉ ነው ማለት እና ይሄ ያሳፍራል። ኢቭን ከራሳቸውም አልተማሩም ነው ማለት አሜሪካኖች። እና እኔም ምለው በጣም መመክረው ምንድነው ሪሊ ከአሜሪካኖቹ መውጣቱ አሜሪካኖቹ ድጋፍ ይሰጣሉ ብዬ አላምንም። ሁልጊዜ ለራሳቸው ኢንትረስት ነው የሚፈልጉትን ነገር ለማድረግ ነው የሚፈልጉት። እና የሚፈልጉትን ነገር ደግሞ በግልጽ ስለማናውቀው ተቻለ መጠን ከነሱ ራቅ ማለቱ ጥሩ ነው። በጣም እነኚህ የሱፐር ፓወር ሮል እንደዚህ አይነት አምቢሽን ላላቸው ጋር መገናኘቱ በጣም አይጠቅምም ማለት። በተለያየ ቦታው እንደነገርኩ ላቲን አሜሪካም በቦሊቪያ እና በቺሌ በየኒካራጓ እና በሆንዱራስ የተለያዩ ቦታዎች ልዩነት አለ እና ኢቭን ኤዥያ ህንድና ቻይናም እንደዚሁም
ህንድና ፓኪስታን
የተለያየ ሃይድሮ ፓወር ፖለቲካል ኢንተራክሽኑ የቦታው ችግር እንዳለ ራሽያ ከፈረሰች በኋላ ኢስቶኒያ እና ራሽያ እንደዚህ ሁሉ በየቦታው አሉ ነው ማለት እና ይሄ ዋተር ሃይድሮ ፓወር ፖለቲካው የውሃ ፖለቲካ በየቦታው ነው ያለው እና ይሄንም የተለያየ ነገሮችንም አጥንተን የተቻለ መጠን የኛ በተለየ መንገድ በአድዋ መንፈስ አንድ ሆነን ህዝቡና መንግስት በሁሉ አንድ ሆነን እና ሚረዱንም የውጭ አፍሪካኖች በተለይ በሙሉ አፍሪካኖች ኢትዮጵያን እንዲረዱት ኢትዮጵያ የቅድም እንዳልኩ የኢትዮጵያ ብቻ ሳይሆን የአፍሪካም ትልቅ እንትን ናት ትልቅ ጸጋ ናት እና አፍሪካኖች ኢትዮጵያ እንዳትጎዳ እንዴ ሁሉም እንዲተባበሩ ሁላችንም እንድንሰራና
በጣም ጥሩ
እንዲደግፉን በየአገሩ ያላችሁን አርገን የሚቀጥለው እንግዲህ አደረሃን 125ኛውን አድዋ ተዋጋችሁ አደረራችሁ እንድናከብር ይሄን ያጼ ምኒልክ ሐውልትን በየቦታው እንዲቋቋም ደው በየካሪቢያንም ሁሉም እንዲቋቋም እንደተጠቅላል ደስ ብናረግና አንድ ውጤታማ የሆነ በ125ኛው አሁኑ ጀምረን አብረን እንስራ እንተባበር ተባበሩን እንተባበር አብረን ነው እና እናንተም ይሄን ጥሩና ስለምትሰሩ በጣም አመሰግናችኋለሁ። ዳይሬክት ሚዲያም በአማርኛ እንደዚህ መስራታችሁ ስለነበረ በጣም ቀላል አይደለም። አምላክ ሁላችንም ይጠብቀን ኢትዮጵያንም ይጠብቃል።
አሜን።
እግዚአብሔር ይባርክ።
አሜን። እጅግ በጣም እናመሰግናለን። እንግዲህ አድማጮቻችን እንደሰማችሁት ኢትዮጵያዊው በዘር በሃይማኖት በቋንቋ በምጾታ በምንም ሳይለያይ አድዋን በድጋሚ ማሳየት ይችላል በስራ። እንደውም አንድ ታውቃላችሁ እዚህ አካባቢ ያላችሁ ሬዲዮ ውስጥ ያላችሁ ያጼ የግርማዊ ቀዳማዊ ስላሴ መልእክት አንብባችሁታል? እኛ ይላሉ እኛ ባለብን ተጽኖ ምክንያት አባይን መገደብ አልቻልንም። ፈረንጆቹም ለግብጦች ያያደሉ እኛም የኢኮኖሚ አቅም ስለሌለን ሐሳቡም ኖሮን አላደረግነውም። የሚቀጥለው ትውልድ ይሄንን ስራ ላይ እንደሚያውለው ባለሙሉ ተስፋ ነን ብለው ነው የተውት አይደለም? እና
ወደፊት ትውልድ ይጨርሳል።
አዎ። እና ሐሳቡ ነበር ባይል ስላሴም ጊዜ ይሄን ግድም መገደብ። አዎ። እና እንግዲህ ኢትዮጵያውያኖች በዚህ ጥያቄ ላይ አንድ ሆነን መቆም አለብን ይላል የኢትዮጵያ ድምጽ ሬዲዮ። እንግዲህ ፕሮግራማችን ሊጠናቀቅ ጥቂት ደቂቃ ቀርቷል። ግሩም ቢኒያም እስክንድር እምትሉት ካለ ማስተዋቂያ ፕሊስ ፕሊስ።
እንግዲህ በሚቀጥለው በደብ እንነጋገርበታለን። ኢትዮጵያ ኮሚኒቲን የተመረከተ ነው። የኢትዮጵያውያን ማህበረሰብን ወይም ኮሚኒቲ በስዊድንን ስለመታደግ ይላል። የኢትዮጵያ ማህበረሰብ በስዊድን በቮርበርስ ፕላን 58 የሚገኘው ሎካል ከብዙ ፍለጋ በኋላ አግኝቶ ላለፉት 3 አመት ተኩል ያህል ተለያዩ አገልግሎቶች ሲጠቀምበት መቆየቱ ይታወቃል። ከሎካሉ በሚገኘው የተለያዩ ኢኮኖሚያዊ እንቅስቃሴዎችን የሎካሉን ክራይ መብራትና ኢንተርኔትን በተቀላላው 21000 ክሮነር ሲከፍል ቆይቷል። አሁን ባለው ሁኔታ ግን በተለያየ ምክንያት ይህን ያህል ገቢ ማህበራችን ማስገባት አልቻለም። ከአባላትም ተከታታይነት ያለው የአባላት መዋጮ ስለማይመጣ በወራዊ ወጪያችንን ማንሸፍንበት ደረጃ ላይ ደርሰናል። በመሆኑም ስራ አስፈጻሚ ኮሚቴው ከቦርዱ ጋር ስለማህበሩ የኢኮኖሚ ሁኔታ በዝርዝር ከተወያየ በኋላ ሎካሉን ምን ያህል ብንፈልገውም በአጣዳፊ መመለስ እንዳለብን ወስነናል። ይህንን ውሳኔ አባላትን ማወቅ ስላለባቸውና በአካል መገናኘቱ ደግሞ የተሰራጨ ያለውን በሽታ መርዳት ለሚሆን በዚህ መግለጫ ማሳወቁ መርጠናል። ሎካሉ መመለስ የለበትም የማህበሩን ወራዊ ወጪ በተለያየ ሁኔታ ለመሸፈን እንችላለን የምትሉ አባላት ካላችሁ በአስቸኳይ ታሳውቁን ዘንድ እንጠይቃለን። ከስራ አስፈጻሚ ጋር የኢትዮጵያ ማህበረሰብ ኮሚኒቲ በስዊድን ስራ አስፈጻሚ ኮሚቴ ይላል። እንግዲህ አድማጮቻችን የዛሬ ፕሮግራማችን በተከታተላችሁት መንገድ የተጠናቀቀ ነው። የመሰናበቻ መልእክት አላችሁ?
ያው ስላደመጣችሁ እናመሰግናለን። በሚቀጥለው ሳምንት በሳፋ ያሉ ፕሮግራሞችን ይዘን እንመለሳለን። አብራችሁ በኮሚኒቲ ዙሪያ ውይይት ይኖርናል ሳፋ ባለ ሁኔታ። እስከ ሳምንት ከኮሮና ጠብቆ አገናኘን።
በሳምንት እንግዲህ የኮሚኒቲ ጉዳይ ሬዲዮን መልክቱን ማስተላለፍ ነው።
እንደ ኮሚቴ ኢትዮጵያ ተመጣጣለ ሁሉታችን የየራሳችን አላፊነት አለብን። እንግዲህ ለመታደግ ያለው ጊዜ አጭር ነው። በዛ ውስጥ አስፈላጊውን ግብር በማድረግ አንድ ደረጃ ላይ እንድንደርስ በጋራ ሆነን እናሳስባለን። አለበለዚያው ከአቅም በላይ ከሆነ መዘጋቱ ማይቀር ነው። ከዛ በፊት አስፈላጊ ነገር ለማድረግ እንገናኝ፣ እንወያይ። አመሰግናለሁ።